አሜሪካ ድምጽ ሬዲዮ ጣቢያ ነው። ይህ በስቶከል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይናስጥልን አድማጮቻችን፣ ይህ የምታዳምጡት በስቶከል ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምሯል።
በሰዎች ልጆች መካከል ያሉ ግንኙነቶችን ከሚያበላሹትና ከሚያሻክሩት አንዱና ዋንኛው መጠራጠርና አለመተማመን ነው። በሰዎች መካከል መተማመን ከጠፋና አለመተማመን ከነገሰ አጋርና ወዳጅ ሊሆን የሚችለው በጠላትነት ተፈርጆ ቁጭ ይላል። አብሮ ተባብሮ የጋራ አላማን ግብ ለማድረስ መስራት ይቀርና አለመተማመን በሚያመጣው ፍርሃትና ጥርጣሬ ምክንያት አንዱ ሌላውን እንደ ጠላት ማየት ይጀምራል። በዚህም የተነሳ ደግ ስራም እንደ መጥፎ፣ መልካም ማሳብም እንደ ተንኮል መቆጠር ይጀምራል። በተለይ ደግሞ ባለፉት ጊዜያቶች በደል ደርሶብኛል ብሎ የሚያስበው ክፍል ያ በደል በድጋሚ እንዳይደርስበት በመፍራት ሁሉን ነገር መጠራጠር ይጀምራል። ምንም አደጋና በደል ይደርስብኛል ብሎ ሳይጠራጠር ሰው በማመኑ ብቻ በተደጋጋሚ በደል ይደረሰበት ሰው በድጋሚ ሰው በማመኑ በደል እንዲደርስበት ስለማይፈልግ ጥርጣሬን ያበዛል፣ ሰውን ማመን ያቆማል። ጥሩ ነገር እንኳን ቢሆን እኔም ማላውቀው ሌላ ተንኮል ከጀርባው ሊኖር ይችላል ብሎ በመጠራጠር ጥሩንም ነገር እንኳን ለመቀበል ይከብደዋል። ለዚህም ይመስለኛል ያገሬ ሰው ሲተርት ያልተረጠረ ተመነጠረ የሚለው። እርስ በርስ ግንኙነት በሰው ልጆች እርስ በርስ ግንኙነት መካከል ጥርጣሬ ካለ መቀራረብ አይቻልም። መቀራረብ ከሌለ መዋየት አይቻልም። መዋየት ከሌለ ልብ ለልብ መተዋወቅ አይቻልም። ተቀራርበው ካልተዋዩና ልብ ለልብ ካልተዋወቁ ለጋራ አላማም በጋራ መስራት አይቻልም። ታዲያ ጥርጣሬን አስወግዶ መተማመንን ለመፍጠርና በጋራ ለመስራት የመጀመሪያው እርምጃ መሆን ያለበት የሌላውን የጥርጣሬ ምንጭ ለማስወገድ መሞከር፣ የራስን ጥቅም ብቻ አለማየትና የሌላውንም ፍላጎት ለመረዳት መሞከር፣ ከኔ አንተ ትብስ አንቺ ትብሽ ብሎ ማሰብና የሌላውን ፍላጎት ለመረዳት መሞከር። ይህን በምናደርግበት ጊዜ መተማመንን መቀራረብንና ለጋራ ዓላማ አብሮ መስራትን እንማራለን። ይህን በተመለከተ ማለትም አንዱ ለሌላው ማሰብን በተመለከተ በጋራ ለመስራት ፈርቀዳጅ ይሆናል። ይደግ ይመንደግ የምንለው ሁኔታ ምንም እንኳን ትንሽም ቢሆን ሰሞኑን በስዊድን በአካባቢያችን ለማየት ስለቻለን እኛ ኢትዮጵያውያኖች ለጋራ ዓላማችን በጋራ የምንሰራበት ጊዜ ሩቅ አይሆንም የሚል እምነት ላይ ደርሰናል። ነገሩ እንደዚህ ነው። እዚህ ስዊድን ውስጥ የኢትዮጵያን ኮሚኒቲ በአዲስ ሁኔታ ለመመስረት ፕሮጀክቱን የጀመረው አካል ስራውን በማካሄድ ላይ እያለ ከመሆኑም በላይ የማህበሩን የአመራር አባሎች በማስመረጥ ማህበሩን ለማቋቋም ስብሰባ ሊጠራ አስቦ ነበር። ሆኖም በዚህ ስብሰባ በሚጠራበት ቀንና ጊዜ አውሮፓ አቀፍ የሆነ የኢትዮጵያውያን ሰላማዊ ሰልፍ ቤልጅየም ውስጥ በመጠራቱና ለዚህም ሰላማዊ ሰልፍ ስዊድን ያሉ ኢትዮጵያውያን ሰልፉን ለመካፈል ወደ ቤልጅየም ብራሰልስ ሊሄዱ ስለሚችሉ በዚህ ምክንያት ክፍፍል እንዳይፈጠርና ይህ በጋራ ሊቋቋም የታሰበውን ኮሚኒቲ ማቋቋም ስነ ስርዓት ላይ እነዚህ በሰልፉ ላይ ሊገኙ የሚፈልጉትም ኢትዮጵያውያን ወገኖቻችንም እንዲገኙ በማለት የስብሰባውን ቀን እንዲቀየር ተደርጓል። ይህ እርምጃ መተሳሰብን ይፈጥራል፣ መተማመንን ይፈጥራል። በዚሁ ከቀጠለ ጥርጣሬን ያጠፋል፣ ወደፊትም ለጋራ ዓላማዎች በጋራ ለመስራት እድል ይከፍታል። ለዚህም ነው ይህንን ዜና ስንሰማ ጎሽ አበጃችሁ በዚሁ ቀጥሉ መከፋፈሉ የትም አያደርሰን እንኳን ለኛ ለደካሞቹ ለሃያሎቹ ነብሮች እንኳን አልሆነላቸውም የሚዳቋ መተረቻ ሆኑ እንጂ ጤና ይስጥልን ውድ አድማጮቻችን እንደምን ከረማችሁ የኢትዮጵያ ድምጽ ሬዲዮ በየሳምንቱ እሁድ የሚያቀርበውን የአማርኛ ፕሮግራም እነሆ ዛሬም ይዞ ቀርቧል በዛሬው ፕሮግራማችን እንደተለመደው ሳምንታዊ ሆኑት የልጆች ፕሮግራም እና ዜና የሚቀርብላችሁ ሲሆን ከዚህም በተረፈ እንግዲህ ሌሎች ዝግጅቶችንም ይዘናል ግሩም እስቲ ካሉን ዝግጅቶች ውስጥ አንዳንዶቹን ብትጠቅስልን
እንግዲህ ያው ዝግጅቶቻችን እንዳልከው ከልጆች ፕሮግራም መጀመሪያ ይሆንና ከዛ በኋላ የተለያዩ ኢንተርቪዎችን አሰናድተናል እንግዲህ እንደሚታወቀው ሬዲዮናችን የቀጥታ ስርጭት እንደመሆኑ መጠን ወደ ተለያዩ ቦታዎች እንደውላለን እንደተሳካ ነው እንግዲህ ሁልጊዜ 100 ከመቶ እርግጠኛ መሆን አይቻልም ግን ያው የፕሮግራማችን አካሎች ስለሆኑ 1 2 3 ቦታ መደወላችን የማይቀር ነው እንደተዘጋጀ ወይ እንደደረሰ እናቀርባቸዋለን ማለት ነው በቀጥታ
በዚህ አጋጣሚ አድማጮቻችን እየደወሉ ከዚህ በፊት ለአሜሪካ ድምጽ ሬዲዮ የኢትዮጵያ መንግስት ወካይ የሆኑት አምባሳደር ስዊድን ያሉት የሰጡትን መግለጫ በተመለከተ እናቀርብላችኋለን ከሳቸው ጋር ውይይት ለማድረግ ሞክራለን ባልነው መሰረት የት እንደደረስን እንግዲህ ዛሬም ይሄንን ጉዳይ በተመለከተ የምንለው ይኖረናል ወደ ኋላ ላይ
በተከከለ ሷለ እንግዲህ ሌሎችን ፕሮግራሞች ይጣቃል ያው ይኖራሉ አድማጮች ከታተሉ እንግዲህ ወደ መጀመሪያው ልጆች ፕሮግራማችን ከመላፋችን በፊት
ግሩም ዛሬ በነገራችን ላይ 9ኛ አመቱ ነው ዛሬ ሰሞኑን የኢትዮጵያ ውስጥ 9ኛ አመት ሞላው መሰለኝ
ተከክል ተናንተናና ዛሬ ጥቅምት 22 እና 23 ወይም ደግሞ ኖቬምበር 1 እና 2 በተለይ በምርጫ 97ን ተከትሎ ንጹሃን ኢትዮጵያውያን በአዲስ አበባ ጎዳናዎች ላይ መጠራራ ጻይ ተገደሉበት 9ኛ አመት እንዲሁ በተለያየ ሁኔታ ሰዎች በማህበራዊ ሚዲያ ፕሮፋይል ፒክቸራቸውን በመቀየር ብዙ ነገሮችን በማድረግ ያሰቡት ይገኛሉ
እሱንም እንግዲህ ኢትዮጵያን ወገኖቻችን ደም በከንቱ የፈሰሰበትን ቀን እንድናስብ
በዚህ ከተማታቀው ራሱ በመንግስት ደረጃ የተቋቋመው አጣሪ ኮሚሽን ያመነው ቢያንስ በጥቂቱ 200 ሰዎች መገደላቸው ነው እስከዛሬ በነሱ በኩል ምንም ወይም የትኛው ማካል ለፍርድ አልቀረበም እንደምታስተውሰው በተመሳሳይ አመት ገደማ በኬንያ በተካሄደው ምርጫ ካንዲሽ በላይ ሰዎች ተገለዋል ግን እነሱ ያው የኬንያው መሪ አይሲሲ ድረስ ተከሶ ቀርቦ ጉዳዩ የታየለበት ሁኔታ ነው የኛ ሀገር ግን በየትኛው መንገድ በ94ቱም የጋምቤላ ጭፍጨፋ ጊዜ በቃ በአንድ ቀን 424 ያኙ አክተወላዶች የተገደሉበት ሁኔታ ምንም የትኛውም ጭፍጨፋ ኢትዮጵያ ውስጥ የትኛውም ማከለ ለፍርድ የቀረበበት ሁኔታ የለም እንግዲህ ባለፈው እዚህ ስዊድን ውስጥ አዲስ አበባ ሁን ጭፍጨፋ ያደረጉት ሰዎች ያው በተወሰነ በመከሰሳቸው ይታወቃል እሱ በይፋ ከመነገር ውጪ ሌላ ምንም በተጨባጭ የተደረገ ነገር የለም ዞሮ ዞሮ ግን እነዚህ ንጹሃን ኢትዮጵያውያን ደግሞ ያነሱ ጥያቄ እነሱ ቢያልፉም ጥያቄው ግን እንዳለ ነው እና ይሄንን
ነገሩ ምን ይመስለኛል አባቱ ዳኛ ልጁ ቀማኛ ሆነና የኛ ሀገር ጉዳይ ገዳዮቹ እነሱ ፈራጆቹ እነሱ ፍርድም ቢቀርብ በነፃ እንደሚወጣ ባለ እርግጠኛ ነኝ ግን ለዛውም አይቀርብም ሌላው እንግዲህ ያድማጮቻችን አፍሪካን በተመለከተ አህጉራችን በተመለከተ አንድ የተከሰተ አለ ቡርኪና ፋሶ
በተከከል ለቡርኪና ፋሶ እስቲ መንደርደሪያ ሲሆን እንዲሆን ምን ይላል አቤቶክቻው ባጭር የጻፋት ነበርች በፌስቡክ ገጹ ላይ እንደዚህ ይላል የቡርኪና ፋሶን ነገር ኢትዮጵያ ቴሌቪዥን እንዴት ዘግቦት ይሆን ብዬ የዛሬ 2 ሰዓት ዜናን ይላል በለቱ ከሰሞኑን ማለት ነው የዛሬ 2 ሰዓት ዜናን ከቲቪ ከፈትኩና ሄርሜላ ገብረኪዳን ዜናውን ታምበለብለው ጀመር ይላል ነገር ግን ሪፖርቷ ችግር አለው መሰለኝ ምንም ወደ ውጭ ሳትወጣ እዛው ሀገር ውስጥ ስንትን ከላወስ ቆይታ ዜናው በዚሁ አበቃለች አለ እኔ ምናልባት በደንብ ባልሰማው ነው ብዬ ዜናውን ገረብኩት ይላል ገረብኩት ማለት ያው እንግዲህ ደግሜ ሰማሁት ይሄኔ በቅጡ ልብ ሳልል ያለፍኳትን አንድ ዜና አስደነቀችኝ መከላከያ ሰራዊት በያዝነው አመት በሚደረገው ምርጫ ከውጭና ከሀገር ውስጥ በመቀናጀት ሊቀሰቀስ የሚችለውን የጸረ ሰላም ኃይሎችን ከሰቀሰ ለመመከት አቅሙን አሳድጓል ተላለች ዜናው ይላል የውሃ መንግስት አመጽን ለመከላከል የህዝብን ብሶት መቀነስ እንጂ መከላከያን አቅም መጨመር መፍትሄ እንደማይሆን ከነማን በተማርማ በነገረው ይላል። እንግዲህ ይሄ ዜና ትልቅ ዓለም አቀፍ ሚዲያዎች እዚ ስዊድን የትም ዓለም ብታይ ጧትና ማታም ይነገር ዜና ሆኖ የድሮ ኢቲቪ እቺ ነገር ዘሏት። እንደውም እኔ ሰማ እንደውም ዜናውን ምንድነው ያለችው በኒውዚላንድ በሚባል ሀገር ለረጅም አመት የገዛ አንድ እንትን ነበር ፓርቲ ነበር አሁን ለቀጣዩ 5 አመት አሸነፈ የሚለውን ዜና ሰምቻለሁ
ነው። የራሳቸውን ፓርቲ እንደገና ሊቀጥል ነው ለማለት ነው። እንዴ የቡርኪና ፋሶን አልነኩትም ማለት ነው?
እኔ እስከሰማው ቀን አልሰማውተም። እንግዲህ ምናልባት ትናንትና ወይ ዛሬ ወይ ተዘግቦ ሊሆን ይችላል።
እንግዲህ አድማጮቻችን ዜናውን በስዊድን ቴሌቪዥንም በስዊድን ሚዲያዎች መከታተላችሁ አይቀርም። ባጭሩ ምንድነው ለስንት አመት ነው የገዛው? ለ27 አመት ስልጣን ላይ የተቀመጠ አንድ ፕሬዝዳንት ህገ መንግስቱን ቀይሮ እንደገና ለ15 አመት ለመግዛት እንዲችል ህገ መንግስቱን ማሻሻል ፈለገ። አንዳንድ ጊዜ ይገርመኛል የሰው ልጅ አልጠግባይ ሲተፋ ያድራል ይላል። ይሄን በ28 አመት ገዝቶ እንደገና ህገ መንግስቱ አይፈቅድም።
አዎ
እንደገና የህገ መንግስቱ የማይፈቅደውን አሻሽሎ ህገ መንግስቱ ለራሱ ሲል ለአንድ ሰው ባለ ህገ መንግስት ኢትዮጵያ ውስጥ ምንድነው የሚያደርጉት ወያኔዎች ሰው ለማሰር ሲፈልጉ ፓርላማ ውስጥ እንደዚህ በሉ ይሉና ወዲያው በማግስቱ
አንድ ሌሊት ህግ ይወጣል።
አንድ ሌሊት ህግ ይወጣል። ስዊድን ውስጥ ህግ ለመቀየር ብዙን ጊዜ በአብዛኛው ምንድነው የሚደረገው ፓርላማው አሁን የተቀመጠው ፓርላማ ሳይሆን ይሄ ሁለት ፓርላማዎች ህግ እንዲቀይሩ ይጠየቃል። ሁለት ፓርላማ ያውም እንኳን አንድ ፓርላማ ብቻ አይደለም በየአራት አመቱ ነው እዚህ ሀገር የሚደረገው አይደል? 8 አመት የሚወስድበት ጊዜ አለ ህግ ለመቀየር እና እንዲህ አይነት እኔ ምን አይነት ፍጥረቶች እንደሆነን አፍሪካውያኖች አይገባኝም። 28 አመት ገዝቶ እንደገና 15 አመት ለመግዛት ህግ ሊቀይር ይፈልጋል ለራሱ ለማመቻቸት በዛ የተነሳ ምክንያት ህዝቡ አሁንስ በዛ ብሎ ባንድ ላይ ሊተነስቶ
ፓርላማውን
ከተማውን
በሙሉ ተቆጣጥሮ ቴሌቪዥን ጣቢያን ተቆጣጥሮ ብታይ በቃ ፓርላማውን ገብተው አንድደው ምን ብለው በሁለት ቀን ሊዩነት ሰውየው አሁን ደብዛው ጠፍቶ በጥገኝነት ጎረቤት ሀገር እንዳለ ነው የሚነገረው።
አይቮሪ ኮስት ገብቷል። እሺ ምንድነው የሚያሳየው ብዙ ጊዜ ስልጣን ላይ ያሉ ስልጣን ሰውን ያጃጅላል እንዴት ነው እንዳታይ ያደርጋል። በተለይ ስልጣን አካባቢ የሚቀመጡ ሰዎች ብዙ ጊዜ ይመስለኛል ከስራቸው ያሉት ሰዎች ምንድነው የሚሏቸው እውነቱን አይነግሯቸውም። በቃ ህዝብ በፍቅር በርሶ ፍቅር ሊያልቅ ነው እርሶን ይወዶታል ያለ እርሶ አይሆንም ይላል ይያለ ለራሱ ሲል ነው ይሄ ከስር ያለው እንትን የሚለው። እነዛ ሰዎች ደግሞ እውነት መስላቸዋል አንዳንዴ እና በቃ ያለነሱ ያቻገር የምትኖርም አይመስል ወየነስ ማለት ነው ያለኛ ያቻገር ተፋለች ነው ግን እነሱ ደግሞ ለማጥፋት ነው የሚታገሉት። እኛ ከሞትን እኔ ከሞት ሰርዳዊ ቀል የሚል ድርጅት እንደው ይያለ የለም።
እና እንደምታስተውሰው ይሄ ሰውዬ ከሁለት ወር በፊት አሜሪካ ላይ እነ ኃይለ ማርያም ደሳለኝ የአፍሪካ መሪዎችን ሰብስቦ ኦባማ እንግዲህ ባለቀ ሰዓት ሁሉን እንደው አይዟችሁ በርቱ ገንዘቡ ምን እንረዳለን ባለ ሰዓት ይሄ ቡርኪና ፋሶ ፕሬዝዳንት ሲወደስ የሚያሳይበት ቪዲዮ ራሱ ሰሞኑን እየተለቀየ ነው እናንተ ኢኮኖሚያችሁ አድጎ ይበልጽጓው ተብሎ በከፍተኛ ክብር ነው ያገኘው እዛ በሁለት ወር ውስጥ እንግዲህ የመጣበትን ነገር ተመልከት። አሁን የአሜሪካ መንግስት ምን አለ አይ ህዝቡ ትክክል ነው እንዴ ምናምን ማለት ጀመረ ማለት
እሱን በተመለከተ አንድ ታሪክ ልንገር። እሺ መንግስታት ቋሚ ጥቅም እንጂ ቋሚ ዘመድ የላቸውም ቋሚ ወዳጅ የላቸውም። ይሄ ፖለቲካ ነው የፖለቲካን ማንኛውም መንግስት ቋሚ ጥቅም ነው ያለው ቋሚ ወገን ቋሚ ወዳጅ የለውም። አሜሪካን በሞቡቱ ሴሴሴኮ የመጨረሻ ፋሽስት ጫፍጫፊ ገዳይ እንደሆነ ያውቃሉ አሜሪካኖች። ግን ቅፍ ድግፍ አድርገው ነው ያሉት ህዝቡ እንደዛ ሲበድል ያን ሁሉ ሚሊያርድ ገንዘብ ሲያወጣ የህዝቡ እየተራበ ያን ሁሉ ሲያደርግ ቅፍ ድግፍ አድርገው ነበር ያሉት። መጨረሻ ላይ አንድ ተንኮለኛ ጋዜጠኛ የአሜሪካኑን አምባሳደር እናንተ ይሄ ሰውዬ የመጨረሻ በዝባዥ ገዳይ ነው ግን እንዴት ነው እሱ አሜሪካን እንደዚህ ደግፋ አቋ ደግፋ ያዘችው ሲሉት ምንድነው የመለሰው መሰለህ በእንግሊዝኛው ነው ያለው we know that he's a bastard but he's our own bastard ምን ማለት ነው መጥፎ ሰው ቆሻሻ ሰው እንደሆነ እናውቃለን ግን የኛ ለኛ የሚጠቅም የኛ ሰው ነው ግድ የለንም
ለጥማት ነው ዞሮ
ዋላ ምን ሆነ ይሄ ሰውዬ ህዝቡ ያው መስተነሳ ምን አለ ከስልጣን ወረደ መግቢያ አጣ ያን ሁሉ ሚሊያርድ ገንዘብ ስዊዘርላንድ ምን አስተምሮ የሚገባበት አጣ። መጨረሻ ላይ አሜሪካኖችን ባካክ ትገኝነት ስጡና አሉት ኖ አሁንማ የለም ምን ቦታ የለም ለዚህ አንፈልገም አሉት። በስንት መከራ አገሮች ለምኖ የሞሮኮ ንጉስ አፍህን ዘክተህ እዚች ሀገር መግባት ይችላል ግን ምንም መናገራችንም ብሎ ሞሮኮ ገባ እዛ ገብቶ ሞተ እና ምንድነው የሚያሳየው የፈለገው መንግስት ዛሬ ሊያንቀላምጥ ይችላል ስልጣን ላይ እስካለ ድረስ
ተከከለ
ግን ለትወርቅ ትንሽ እንትን አፋፍ ላይ ከደረስ የመጀመሪያው የሚገፋህ ያ ይደግፈ
የነበረው ወገን ነው
ተከከለ ሌላውን ኃይል ነው የሚፈልገው
ኃይል ነው ስልጣን ላይ የሚመጣው ኃይል ነው ከሱ ከዛ በኋላ አብሮት ሊሰራም ይችላል
ተከከለና አንዳንድ ወያኔዎች አሜሪካን እንደዚህ ያደረገ እንትናን ጠቃይ ሚስሩ እንዲያደረጉ እንዲተቀበሏቸው ምናምን ሲሉ ወይንም ያለማቀፍን ፖለቲካ በደንብ አይረዱትም ወይንም ደግሞ ይሄ ያ ፕሮፓጋንዳቸው መንዛት ነው
ግን
ሪያሊቲውን አለማየት ይጎዳል
ግን አንድ ነገር እዚህ ላይ ዞሮ ዞሮ የቡርኪና ፋሶ አሁን ሚሊተሪዎች ናቸው ስልጣን ላይ ያሉት
ትክክል
አደጋም አለ ዞሮ ዞሮ በአንድ ሀገር ውስጥ እንግዲህ አንዱን አፍርሳ የተሻለ ለማምጣት ሲባል እንግዲህ ኢትዮጵያም ታሪክ ወደ ኋላ ከድ ይታያል ሚሊተሪው ስልጣን ይዟል በርግጥ አብረን እንሰራለን የሚባል ነገር አለ ግን በዚህ ክፍተት ውስጥ እነሱ ደግሞ ስልጣን ካዙ የበለጠው የተሻለ ነገር አመጣለሁ ብለ የባሰ ነገር ይመጣል የተጠናከረ ፖዚሽኖች ቢኖሩ ማለት እነን የመሰዳቅ ቢኖራቸዋል እንግዲህ ይሄ ነገር ነው ያለው
እንግዲህ ይሄ ነው ይሄን በተመለከተ ወደፊት እንግዲህ ምን ሰማው ሊኖር ይችላል ለማንኛውም አድማጮቻችን እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትሆኑ ተስፋ ማድረግ ፕሮግራማችንን በዚህ ሙዚቃ በመጀመር ይችል ሙዚቃ ጀባ እንላችኋለን
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰምታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናና ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች፣ ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል። ልጆች ታቃላችሁ? ቀይ ቀበሮ ወይም ተኩላ። ቀይ ተኩላ በልምድ ቀይ ቀበሮ እየተባለ የሚጠራው የተኩላ ዘር ብቻኛ የሆነ እንስሳ በዓለም በኢትዮጵያ ብቻ እንደሚገኝ ታቃላችሁ? ልጆች ቀይ ተኩላ ወይም ቀይ ቀበሮ በኢትዮጵያ ውስጥ ብቻኛ የሚገኝ አጥቢ እንስሳ ነው። በዘልማት ቀበሮ ይባል እንጂ የተኩላ ዘር ነው። የሚኖረው ስፍራ ከ3000 ሜትር ከፍታ በላይ ካሉ ቦታዎች ብቻ ሲሆን የሚገኘው በባሌ ተራራና በሰሜን ተራራ ነው። ከዚህም በተረፈ በጉና ተራራ፣ በመንዝና በወሎ አልፎ አልፎ ይገኛል። ቁጥሩም የተመናመነ ስለሆነ ሊጠፉ የደረሱ እንስሶች ተብሎ ይታወቃሉ። ይህም እንስሳ የሚገኘው በኢትዮጵያ ብቻ ነው።
ጣፋ 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 ጣፋ
ልጆች ተረትና ምሳሌ ከሚለው መጽሐፍ ከክቡር ከበደ ሚካኤል ነበር። ውሻውም የጌታውን ቤት ተክቶ ሁልጊዜ ይጠብቅ ነበር። አነር ወይም ሌባ ከቶ ወደዚያ ደፍሮ ሊገባ አይችልም። ከለታት አንድ ቀን ገበሬው ገንዘብ ቸገረውና ውሻውን አስከትሎ ገንዘብ የሚያበድረው ነጋዴ ወዳለበት ወደ ሌላ መንደር ሄደ። እርሱም 10 ብር ተበድሮ ብድሩን እስኪከፍል ድረስ ውሻውን ስለ ዕዳ እንደዋስ አሳልፎ አስያዘው። ውሻውም የጌታን ሐሳብ ያውቃልና የጌታውን ቤት እንደሚጠብቅ አድርጎ የነጋዴውን ቤት ይጠብቅ ነበር። አንድ ቀን የነጋዴው ልጅ ባልጋ ተጅቶ ውሻው ሲጠብቅ ሳለ ባልጋው ገመድ ከጣራ ተንጠልጥሎ ነበርና እባብ በገመዱ ላይ እየተሳበ ወደ ልጁ ቀረበ። ታማኙ ውሻ ይሄንን አየና ወደ እባቡ ተራመደና እባቡን ይዞ በሁለት ቆርጦ ገደለው። ወደዚያውም እናቲቱ ወጣ፣ የሞተውን እባብ በውሻው አፍ ላይ ያለውን ደም አየች። ውሻውም እባቡን ገሎ የልጇን ነፍስ እንዳዳነ አወቀች። በዚህ በኋላ ውሻውን በጣም አመስግና ባሏ በመጣ ጊዜ ይህንን ታሪክ አጫወተችው። ነጋዴውም እጅግ ደስ አለውና ውሻውን በፍቅር ይዞ ይህ ውሻ በእርሱ ዘንድ ትቶት ሳለ ስለሄደ የገበሬው እጅግ አመስግኖ አንድ ደብዳቤ ለገበሬው ሊጽፍ በወረቀት እንዲህ አለ፣ ወዳጄ ውሻ የልጄን ሕይወት አዳነ። ከተበደርከኝ ገንዘብ ይልቅ የሚበልጥ ተቀብያለሁና እንግዲህ አንተ ገንዘብ አምጣ ብዬ አልፈልግም። እንዲህ ያለውን ውለታ የዋለልኝ ውሻ መልሼልሃለሁ አለና ነጋዴው ወረቀቱን በውሻው አንገት አስሮ ወደ ጌታው መለሰው። በዚያን ቀን ገበሬው የተበደረውን ገንዘብ ይዞ ወደ ነጋዴው ሲመለስ ውሻው በመንገድ እየሮጠ ወደ እርሱ ሲመጣ አየና እጅግ ተቆጥቶ ውሻውን አለው፣ እኔ ገንዘብ ይዤ ወደ እርሱ ስሄድ አንተ ነጋዴውን አታለህ አምልጠህ መጣህ ብሎ ተናቶ በያዘው በትር ውሻውን ወገቡን መታው። በዚህ በኋላ ያ ገበሬ በውሻው አንገት ታስሮ የነበረውን ደብዳቤ ፈታና አነበበ። ነገሩን በተረዳ ጊዜ እጅግ አቶ አዘነና ዋይ ዋይ ብሎ ጮኸ። አይ አይ ለካ ውሻዬ ነጋዴውን አልከዳውም ኖሯል። ውሻው ወደ እኔ እንዲመጣ ነጋዴ አዞት ነው እንጂ ውሻውን በቆመጤ መምታቴ እኔ እንዴት ክፉ ሰው ነኝ? እንግዲህ እኔና በጎቼን የሚጠብቅ አሁን ማን አለ ብሎ እያዘነ እየተጸጸተ ወደ መንደሩ ተመለሰ። ወዳጄ ሆይ በተቆጣን ጊዜ ያለ ማስተዋል እንሰራለን። ሳናስብ ብንሰራ ትግስተኞች ለመሆን እንድናስብ ይገባናል። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ከናንተ ሰው ሁሉ ለመስማት የፈጠነ ለመናገር ለቁጣ የዘገየ ይሁን። ታውቃላችሁ ልጆች፣ ሰው መታገስ የሚገባው በጣም በተናደደ በተቆጣ ጊዜ ከቁጥጥር ውጪ ወጥቶ የማይሆን ነገር ሰውን ከማስቀየም መጠንቀቅ መቻል በጣም ጥሩ ብልህነት ነው። እሺ፣ ደህና ዋሉ ልጆች።
I was سیم دارمون بتو منو کشور کاش تو دفتو مالا مالا یکویس مالا بچی دارم دنگر دوستن که بیت بلای تو راست تو تو راست تو یه نشونه هدوم برو هدوم برو اینی نبود یا خوب بی یا خوب بی یه زبون آموز کسلی کسلی یه زبون آموز مرارانو مرارانو ایگو بس نبود رارانو رارانو کرارا اجیس مدرس مدرس آقی آموز دوست اون چه آموز از کدرس کدرس ایلا سرپاس کدرس کدرس اینا بانگتی کدرس کدرس
መተከታተሉት ዚስቶኮል ከመገኘው ኢትዮጵያ ድምጽ ሬዲዮ ነው። እንግዲህ በቀጣይ ወደ ሌላ ፕሮግራም ከመላፋችን በፊት ሙልጌታ እዚ አንድ አንድ ሰዎች እየደወሉ ነበርና ያነሱት ነጥብ አለ ምንድነው?
አዎ አይ በዚህ አጋጣሚ ብዙ አድማጮች ይደውሉዋል።
ያ ዛሬ ብቻ ሳይሆን ከዚህ ቀደም
የሚደውሉ ነበር አሁን ተደጋግሞት ያው ማቅረብ ስላልደብን ነውና እዚህ ሀገር የኢሳት ቶምቦላ ትኬት ምናገኝበት
መንገድ
አባካቹ በመንገድ ነውና ትብብር አድርጉልን ብለዋል። ስለዚህኛ ማድረግ ምን ይችላል ደሞ እዚያ ጋር ያለው የኢሳት ድጋፍ አስተባባሪ ኮሚቴዎች በሬዲዮ ስልክ በመደወል ስልክ ቁጥር ሰጥተውን
ያንን ሲይዝበት
መንገድ መንገድ እኛ
እናስተባብራለን ነገር ማለት ነው። ምንድነው የኢሳት የቶምቦላ እንትና ዘጋጅቷል ባለማቀፍ
ተረጃ የሚነው
የሚያስገኝ
ያው ኢሳት የሚነው የሚል የመኪና ቶምቦላ አዘጋጅቷል።
ያንን
ስዊድን ሀገር ውስጥ ብዙ ሰው እየፈለገ ነው ያለው። ስለዚህ እንቅስቀሳው የሚያደርጉት ኮሚቴዎች ስልክ ቁጥራቸውን ሰጥተውን
ቶምቦላው አለ
ቶምቦላው
አለውንም ነገር ከዛ ወይም
ፉል ኢንፎርሜሽን ነግረውን እኛ ደግሞ ስልክ ቁጥሩንና ያለው ቶምቦላ እንዳለ እንደሌለም መናገር እንችላለን። ስለዚህ በዚህ አጋጣሚ የኢሳት አስተባባሪ ኮሚቴዎች በሬዲዮ በስቱዲዮ ስልክ ቁጥር
0198
ነይ 0191000008 ከስዊድን አይሰራ ከስቶኮልም አትጠቀምበትም።
አሃ
1910000 በዚህ በመደወል ባካችሁን የስልክ ቁጥር እንድትሰጡንና ለአድማጮቻችን እንድንናገር በማክበር እንጠይቃለን።
በጣም ጥሩ የሙዚቃ ግብዣ እናደርግና ወደ ቀጣይ ፕሮግራም እናልፋለን።
Your cover, like a star. ከተፈረደበት ሰዓታት በፊት ነው። አሁን ማውራው ስለ ብርቱ ጋዜጠኛ ተመስገን ደሳለኝ ሳይሆን ስለ ወደ ባሻዋና ሩህሩዋ እናታችን ነው። ከንቅልፌ ስነሳ ከነጋቱ 12 ሰዓት አልሞላ 70 አመት ያለፋት እናታችን የተመስገነን ነገር አሳልፋ ለሰጠችው ቅዱስ ሚካኤል የልጄን ነገር አደራ ልትል ሄዳለች። እናታችን ተመስገን ከታሰረበት ቀን ጀምሮ በብዙ እጥፍ አረጅታለች። መተኛ ታቆማለች። ሸለብ አድርጓት በነቃች ቁጥር አይ ልጄ እንዴት ሆኖ ይሆን ትላለች። እንባ ባቀረዘዙ አይኖቿ ራስጌዋ ላይ የተሰቀሉትን የመድኃኔዓለምና የቅዱስ ሚካኤል ምስልን እየተመለከተች ልጄስ ማለት ከጀመረች ዛሬ 14 ቀኗ ነው። ከነጋቱ 12 ሰዓት ከ45 ሆኗል። እናቴ መጣለች። ነጠላዋን ሳታወልቅ ማታ ሳትተኛ ለተመስገን የሚሄድን ስንቅ የሰራችውን ለማሞቅ እየቀነሰች ነው። በመሃል ተመስገን አብዮት አንተ ትንሽ ልጅ አለች እናታችን። አንዳችንን ለመጥራት የሁላችንን ስም መጥራት ልማዷ ነው። መብራት የለም መሰለኝ ስቶቡ እንቢ አለኝ አለች። ቀና ስል መብራት አለ። ተነስቼ ሄድኩኝ። ስቶቡን አልሰካችሁም። ሰሞኑን ከቀልቧ ስላልሆነች እንደዚህ አይነት ነገር እየተደጋገመ ነው። ከምግብ ጋር ለተመስገን የሚሄድ ቡና ለማፍላት ጀበናዋን አንደኛው ምድጃ ላይ እየጣደች ነው። መሄድ ያለበትን ነገሮች ካስተካከለች በኋላ ነገ ምን እንደሚፈልግ ጠይቁት አለች። በመስማማት ራሴን ነቀነኩ። ነጠላዋን እያስተካከለች ዛሬ እስጢፋኖስ ይነግሳሉ። መኪና ስለማገኝ አሁን ነው የሚሄደው። የሱን ነገር እንዳወቅ ንገረኝ፣ እዛ ሆኜ እጠብቃለሁ አለችኝ። አሰብኩት ከጀሞ እስከ አብዮት አደባባይ ድረስ እንዴት እንደምትሄድ። አብሬሽ ልሂድ ወይ አልኳት። አይሆንም፣ አንተ እሱ ጋር ሂድና ሚሉትን ትነግረኛለህ። ለመውጣት ስትዘጋጅ እሺ እንደማትለኝ ባውቅም ቀጠሮ እኮ ገና ከሰዓት ነው። ታቦት አውጥተሽ ቤት ብትመለሺ ጥሩ ነው። ምሳ በልተሽ አረፍት ያለሽ። የሱን ነገር ሳልሰማ እንዴት እበላለሁ ብላ አየችኝ። አንገቴን ደፋሁ። ቅዱስ ሚካኤል ከተልህ በልልኝ። እንዳቀረቀርኩ የድምጿን መለወጥ ስሰማ ቀና ብዬ አየኋት። እናቴ እያለቀሰች ነው። ምን ላድርጋት? ምንስ ብላት ትጽናናለች? እንባዬ መጣ። እንዳታየኝ ፊቴን አዙሬ እነግረዋለሁ አልኩኝ። እናቴ ስትሄድ ይስማኛል። ሁልጊዜ ቤተክርስቲያን ስትሄድ ምታስረው ነጭ ሻሽ ወንበር ላይ ተቀምጧል። ሻሽ አለማሰሯን ልብ አለማለቴ ገርሞኝ ሻሹን ይዤ ስወጣ ለሐዘን ጊዜ ብቻ ካልሆነ የማታስረውን ጥቁር ሻሽ አስራ አንገቷን ደፍታ እየሄደች ሳያት አይኔ ዳር ደርሶ የነበረው እንባይ ወረደ። አሁን ከቀኑ 9 ሰዓት ከ05 ደቂቃ ሆኗል። ተመስገን ላይ አምባገነኖቹ 3 አመት ከፈረዱበት 5 ደቂቃ አልፏል። ለናቴ ምን ብዬ ነው ምነግራት? ከጠዋት ጀምሮ ቤተስኪያን ተቀምጣ እየጠበቀችኝ ነው። ምግብ ከበላች 1 ቀን አልፏታል። አውቃለሁ ተሜ ከቤተሰቡ በላይ ሀገሩን እንደሚያስቀድም። አውቃለሁ ተሜ ብርቱ እንደሆነ። አውቃለሁ ተሜ ጉዞው ቀራኒዮ ድረስ እንደሆነ። አውቃለሁ ተሜ ድምጹ ለተነፈጉ ሰዎች ድምጽ እንደሆነ። አውቃለሁ ተሜ የዚህ ትውልድ ወካይ እንደሆነ። ታዲያ በስተርጅና ላይ ለምትገኘው እናታችን ይሄን እንዴት ነው ማስረዳት? እናታችን ልጄ ይመጣል ይያለች በተስፋ እየጠበቀች ነው። አሳሪዎቹ ሆይ መጥራዋን ለነጠቃችሁት እርጅናዋን በመከራ ለለወጣችሁባት ተስፋዋን ላጨለማችሁባት እናታችን ምን ብዬ እንደምነግራት ትነግሩኛላችሁን? ምስኪኗ እናታችን ሆይ ልጅሽ ለሚወዳት ሀገሩ ሲል መከፈል ያለበትን ነገር እየከፈለ ነው። አትዋሽ፣ ላመንክበት ነገር ሙት ብለሽ ያሳደግሽው ልጅሽ ያልሽውን ነው ያደረገው። እናታችን ሆይ በርችልን፣ አሁን ይሄን ልነግርሽ እየመጣው ነውና።
አርማጆቹ ቀደም ብላችሁ የሰማችሁት አውዲዮ የተበስከደ ደሳለኝ ወንድም የእናቱን ሁኔታ አስመልክቶ የዘገበው ነበር። በቀጥታ ወደ አዲስ አበባ ደውለን መስመር ላይ እንግዳ አግኝተናል። የተመስገን የጋዜጠኛ ተመስገን ደሳለኝ ወንድም መስመር ላይ አለ ይመስለኛል። ሃሎ ጠና ይስጥልኝ።
አቤት።
ሃሎ ጠና ይስጥልኝ። ይሰማሃል?
አዎ ይሰማኛል።
በጣም ጥሩ፣ በጣም አመሰግናለሁ። ማልበል እስቲ ራስን አስተዋውቅልን ለአድማጮቻችን።
ባሰዘነው ደሳለኝ ባላለሁ። የተመስገን ደሳለኝ ታላቅ ወንድም ነው።
የተመስገን ደሳለኝ ታላቅ ወንድም እዚህ ስዊድን ስቶክሆልም የሚተላለፈው ኢትዮጵያ ድምጽ ሬዲዮ ቃለ መጠይቅ ለማድረግ ወይ ባናንድ ነገሮችን ለመነጋገር ፈቃደኛ ስለሆንክ በጣም እናመሰግናለን። እግዚአብሔር ይስጥልኝ። እንግዲህ
እናመሰግናለን።
እሺ፣ እንግዲህ እንደሚታወቀው ጋዜጠኛ ተመስገን ደሳለኝ ከሰሞኑ በመንግስት በኩል በቀረበበት ክስ የ3 አመት ጽኑ እስራት እንደተፈረደበት ታውቋል። እስቲ ወደ ኋላ መለስ በልና እንግዲህ ጋዜጠኛ ተመስገን ይሄንን ነገር ለረጅም ጊዜ በፍርድ ቤት ሲከታተለው የቆየ ሁኔታ ነው። እንደዚህ ይሆናል ብሎ ብዙ የጠበቀ ያው ብዙዎች ቢጠብቁም ይሄ ነገር ይከሰታል ብሎ ያለም አልነበረም። በመሃል ክሱ ሲዘጋ ሲነሳ የቆየ ነገር ነው። እስቲ የክሱን ሂደት አንተ የምታስታውሰው እንደው የምታውቀው ያህል ከኋላ የተጠቀሱት ነገሮች የተከሰሰባቸው ሁኔታዎች የነበሩትን ሂደቶች እንደው እስቲ ብትነግረን።
ክሱ ያው የመጽሐፍ መፍትን ተጠቅሞ ነው። ይሄ ክስ ደግሞ ብዙዎቹ እንደሚሉት ከጠበቃውም ውጪ ሌሎች ህግ አዋቂዎቹም የሚያስጠይቅ አይደለም፣ የመጽሐፍ መፍትን ነው የተጠቀመው ነበር ያሉት እና እኛም ከዛ አንጻር ነጻ ተብሎ ይለቀቃል ብለን ገምተን ነበረ። ግን እነሱ ያው በማንኛውም እንቅስቃሴ ላይ በተለይ በደረገጽ ነው ከጋዜጦቹ ተዘግተውበታል፣ 2 ጋዜጣ እና 2 መጽሔት። ከዛ ውጪ ድረገጾች ላይ ተጠቀም ነበረ። ከዛም ጭምር ውጪ ለማድረግ ታስቦ ይመስላል ይሄን የ3 አመት ቅጣት የተጣለበት።
አሎ እየሰማሁ ነው። እንግዲህ እንደሰማነው አሁን እሺ ቀጥል
እና ከዛንታር ኖኔ ማየው ግን ፍርድ ቤት በሚቀርብ ጊዜ ከመጀመሪያ ጀምሮ ያለው ነገር ትክክለኛና መጨረሻው ከተምና የሚገኝበት መስሎ ነበር ሂደቱ ፍርድ ቤት አቀራረቡ ሁሉ ነገሮች ነፃ ይመስሉ ነበር ከመጀመሪያ ጀምሮ ፕሮሰሶቹ በኋላ ግን ውሳኔው ግን ያው ያንን የሚያመላክት አልነበረም የታሰበበትና ከዛ በተዛዝ በመመሪያ መልኩ ይመስላል ከታፈሙ መጨረሻ ላይ ተካለበት
ተመስገን በክሱ እንደተገለጸው ህዝብን ለአመጽ በማነሳሳት ግዙፍ ባልሆነ ማሰናዳትና የመንግስትን ስም በማጥፋት ወንጀል ይላል ይሄ ነገር እንደው እሱ በሚጽፋቸው ጽሑፎች መቼም አንተም ሁላችንም አይተናል ይሄ ነገር ህዝብን ለአመጽ በማነሳሳትና ግዙፍ ባልሆነ ማሰናዳት የሚለው ክስ አልተከላከለም ማለት ይቻላል በፍርድ ቤት
ተከላክሎታል በተለያዩ ሶስት ሰዎች በፕሮፌሰር መስፍን ጨምርና ዶክተር ያሬድ አንደኛው ለዚህ ስሙን አላወቁት ሰው በሚገባው ነው ተከላክሎታል እነሱ ተከላክለውለታል እንደሚታይ ነገር ነው አመጽ መቀስቀስ አይደለም ይሄ ደግሞ አመጽ መቀስቀስ ማለት ንብረት እንዲወድም አገር እንዲጠፋ እንኳን እንዲቃጠል ማዘዝ ነው ይሄ ጽሑፍ ግን አገሪቷ ላይ በሚታየው ነባራዊ ሁኔታ ዴሞክራሲ ሊሆን ይችላል አድሏዊ አሰራርም ሊሆን ይችላል ስራ የማግኘትም በሀገሪቷ ላይ ስራ የማግኘትም ዋስትና ሊኖር የሚችለው ለሁሉም ህዝብ እንጂ ለአባላት ብቻ አይደለም ለአዲካቢዎች ብቻ መሆን የለበትም ስለዚህ ይሄ መፍትሄ ነው ይሄ መፍትሄ ወጥተ አደባባይ ጠይቅ ማለት አመት መቀስቀስ አይደለም በቃ ሞተ ቢሆን ጠይቅ አንተ ግን ሳትገል ማለት ነው የሱሱፍ ያመለክቱ የነበሩት እና የሚያስጠይቅም አይደለም በቃ ይሄ መፍትሄ ነው መፍትሄ የሚጠይቅ መገፋፋት ነው ማንም ሰው ደግሞ መፍቱን ለማግኘት የመውጣት መፍታት ነው የሌላውን ሰው መፍታት ነካ ንብረት ሳይሆንም አደባባይ ትሮቱን መጠየቅ ይችላል የሚለውን ጥያቄ ማን የሚያመለክት ጽሑፎች ነበር ይጽፈ የነበረው እና እነሱ የሰጡበት ትርጉም ደግሞ ሌላ ነው ያው ከስልጣናቸው ጋር የሚያገናኝ ትርጉም የሰጡት
ይግባኝ ጠይቋል እንዴ ተመስገን ወይም ደግሞ የእስር ማቅለያ ወይም ደግሞ ይግባኝ የቀረበበት ሁኔታ አለ
የእስር ማቅለያ አልጠየቀም አልፈለገም የእስር ማቅለያ ሲጠይቅ በተከሰስኩበት ወንጀል ጥፋተኛ ነኝ ተጠርጥቻለሁ ብለ ነው እሱ ደግሞ እስከመጨረሻው ጥፋተኛ አይደለም ጥፋተኛ አይደለም የደመንግስ መፍትሄ እየተጠቀምኩት ያለው እየተከራከረ ስለሆነ ጥፋት ማቅለያ አንተን ከመሄዱ በደብዳቤ
አሁን እንዳየሁት ዜና ከሆነ ታስሮ የነበረው ቂሊንጦ የሚባለው እስር ቤት ነበር አሁን ወደ ዘዋይ እንደተሻገረ ነው ያለው መረጃ ትክክል ነው
አዎ ትክክል ነው እስከ 42 ድረስ እኛም ቂሊንጦ እንዳለ ነበር የምናውቀው ውስጥ ግን እንደዚህ አርቆ ያስሙት እንደ አጥተውና እንደፈለጉ አምስት ለታና ሮብለት ለስንቅ ስንሄድ ነግሮን ነበር ግን በትክክል የመሰለን ያው ለሱ ኢንፎርም አድርገውት እሱ ደግሞ ለቤተሰብ አሳውቆ ነበር ሜዳ ብለን ገምተን የነበረው ቅራሜ ለት እንደተለመደው ስንቅ ለማዘፍ ስንሄድ ነው አለመኖሩን የነገሩን ወደ ዘዋይ ነው ይሄ ነበር
በጣም እንግዲህ ዘዋይ ማለት ሩቅ ነው አይደለም ከአዲስ አበባ ተመላልሶ በየቀኑ ስንቅ ለማመላለስ የሚቻልበት ሁኔታ አለ እንዴ ከአዲስ አበባ ዘዋይ እንደው
በጣም ሩቅ ነው 180 ኪሎ ሜትር በላይ ነው እንደገና ደግሞ ከከተማው ገንፈል ብሎ እንደሚወጣ ነው የሰማነው ማናችንም ከቤተሰብ አናውቀውም ያና አካባቢ ግን ሩቅ እንደሆነና በጣም ሞቃታማ ማምቻሉ ነው ስርቤ ያው ይስሙቶቻቸው ሁሉም ምቹዳን ሆኖ ይታወቃል ከቦታ ቦታ አንድ አንደኛው ደግሞ የባሰበትና ያው የተሉትን የፖለቲካ አመለካከት ያላቸው ሰው እንደመጫም ይመስላል ወደዛ አርቆ ማሰሩ እሱም ብቻ አይደለም አሁን የቀጡት እኛንም ጭምር ነው የቀጡት። ምክንያቱም አዲስ አበባ ከተማ ላይ ሆነን በቀን ሁለት ጊዜ ጧትና ከሰዓት ስንቅ እናቀብል ነበር። አሁን በቀን አንድ ጊዜ አይደለም በሶስት ቀን በአራት ቀንና ማቀበል የማንችልበት አቅም ላይ ነው ያለ ነው።
ትራንስፖርት ምን ያህል ነው ትራንስፖርቱ?
በትክክል አሁን እሱን አላወቅነውም። አንደኛው ወንድሜ እና አንድ እሱ ጓደኛ ዛሬ ሄደዋል። ያለውን ሁኔታ ነገ ሲመጡ ነው የሚነግሩ።
በጣም ጥሩ።
ይገባሉ ወደ አዲስ አበባ ተመልሰው።
እስቲ እንደው ጋዜጠኛ ተመስገን ደሳለኝ ሁልጊዜ የሚያነሳው አለ እንደው ለሀገሬና ለህዝቤ ስል እስከ ቀራዲው ድረስ በመሄድ ዋጋ ከፍላለሁ ይላልና ይሄንንም በቃሉ የተገኘና የተጠበቀ በማለት በጣም ብዙዎች በከፍተኛ ኩራትና አድናቆት ይናገሩታል። እንደው አንተ ጋዜጠኛ ተመስገን ደሳለኝ እንደዚህ ማለቱ ከምን የመጣ ነው ብለህ ትላለህ? እንደው እንደምን እንደ ቤተሰብ ስታየው
እኔ አንድ ሰው ላመነበት ነገር አቋም ወስዶ ለገባበት ነገር እንደ ቃል ኪዳን ሆኖ እንደምታውቀው እኛ ሀገር ላይ እንደዚህ አይነት ነገር ህይወትም ዋጋ ያስከፍላል። ይህንን የሚያውቅ ነበረ። ግደባዎችም አጋጥሞታል ከዚህ በፊት ስርም እንዳለው ያውቃል። በቤተ ዘመድም በጓደኞችም እንዲሄድ ብዙ ጊዜ ከሀገር እንዲወጣ ይገፋ ነበረ። እሱ ግን እንግዲህ እስከ መጨረሻው ድረስ አለን ይችን ዲሞክራሲ ፈተናለሁ፣ ወረቀት ላይ አለ ወረቀት ላይ የጻፉትን ዲሞክራሲ በተግባር ፈተነዋለሁ እንጂ ሌላ ሀገር የለኝም፣ አልሰደድም፣ ሀገሬ ላይ ወንጀል እስካልሰራው ድረስ የመጽሐፍ መፍትን እጠቀማለሁ ብሎ ብዙ ስራውን እንዲያሳጡት ከጋዜጣ ቢዘጋበትም መጨረሻ ላይ አምደኛ ሆኖ ላይ እየሰራ ነበረ በፋክት ምጤት ላይ። ይሄ የሚያሳየው በቃ ያመነበት ነገር ስለሆነ ስርዓቱ የሚያስከፍለውን ዋጋ ለመክፈል ቀድሞ እንደተዘጋጀበትና ወዳጅ ዘመድም ቤተሰብም እንዳይረበሽ የሚጠብቀው ሁሉም ነገር የምጠብቃቸው ነው፣ የምትሉኝን ነገር የምትመክሩኝን ነገር የምጠብቃቸው ነው ያለ ነው ይለን ነበር። ይህን ነበረ ለምሳሌ ሂድ ይገሉሃል፣ ያስሩሃል፣ አካልን ያጎሉ ይባሃል፣ ትደበደባለህ፣ ለምን ብለህ ነው የሚባል ነገር ብዙ ምክሮች ከተለያየ ሰዎች ይሰጠው ነበረ። እና እነዚህ ነገሮች እንዳሉ አውቃለሁ፣ ስላሉም እየጻፍኳቸው ነው። ይሄንን ማድረግ ስርዓቱ ይችላል። እኔ ግን ገብቼበት እየጻፍኩኝ ለመጽሐፍ የሚከፈል ዋጋን መክፈል ነው የምፈልገው ስላለ በቤተሰብ አካባቢ ሞስ ከሁለት ዓመት በፊት እንደዚህ አይነት ምክር የሚመክሩም የለም የሚያነሳበትም የለም። በቃ እንደ አላማ ቆጥራለሁ እና ትንሽ ወደ ፍርድ ቤት ሲቀርብ ግን ብዙ ሰዎች የሚያስከሰስ አይደለም ይሉን ስለነበረ ይሄኛውን ቅጣት ሲመጣ ግን ያላሰብነው ነገር ጠበቀን። እስር ቤትም ሆኖ እኛ ተቀብለነው ነበረ ደስ ባይለንም፣ ግን አሁን ደግሞ የበለጠ አረቀው ሳይፍሩት ምን ያህል የጥላቻ ስራ እየተሰራ እንደሆነ የምንረዳው።
ወንድሜ በመሀከላችሁ ልግባና አሁን ስትናገር ተመስገን፣ ከዘመድም ከወዳጅም ከአዝማድም ይሰማሃል?
አሁን ያሁኑን አልሰማሁህም።
አሁንስ ይሰማሃል?
አሁን ይሰማኛል።
ኦኬ። አሁን ስትናገር እንደሰማንህ ተመስገንን ዘመድ አዝማድ ይመክረው ነበር። እነዚህ ሰዎችም ስልጣን ላይ ያሉት ከሀገር እንዲወጣላቸው ይፈልጉ ነበር። እሱ ግን በፍጹም የመጣ ይመጣል አልወጣም የሚል ነበር ብለሃል። እኛም በተደጋጋሚ ሞክረን ነበር ለመጋበዝ የክብር እንግዳ አድርገን የስዊድን ሬዲዮ ስዊድን ሊጋብዘው ሞክሮ ነበር በተደጋጋሚ። የመለሰልን መልስ ግን በጣም አመሰግናለሁ ስላከበራችሁኝ፣ እግዚአብሔር ያክብራችሁ፣ ሆኖም ግን አገሬን በእንደዚህ አይነት ሁኔታ ለቅቄ መውጣት አልፈልግም ይለን ነበር። እና የምትለው ነገር እኛም እዚህ ስዊድን ሆነን ያወቅነውና የተረዳነው ነው። ላለፉት ሁለት ዓመታት ሞክረን ነበር። ለማንኛውም አሁን በመግባችን ላይ አንተ ስለ እናቴ የጻፍከውን እናቴ የሚሰማቸውን አሰምተን ነበረ። በምን አይነት ሁኔታ ላይ ነው ያሉት አሁን እናት? እንዴት ነው ሞራላቸው? ምን ይላሉ? ምን ያስባሉ? ምን መደረግ አለበት ይላሉ?
እናታችን ነው?
አዎ
እናታችን ነው።
እና አዎ
ባጋጣሚ የሰማችሁ በዜና ነበር ውሳኔ ሲወሰን ከኑ እስጢፋኖስ ነበርና እስጢፋኖስ ቤተክርስቲያን ይገ ጸሎት አደረጋለሁ እዛ ለማምናለሁ ላ ወደ እስጢፋኖስ ቤተክርስቲያን በጠዋት ይራ ነበርና ካሳንካ በኋላ ኬስ መጣ ታክሲ ውስጥ ነው ሬዲዮ ፋና ሲናገር በሶስት አመት መከታተል እየሰማችሁና እዛ ቦታ ላይ ትንሽ ደንግጣ ነበር ራስዋንም እንደማመን ብሏት እግሬም እጄም እንዲያለኝ ብላ ነበር ፍጥነታ ማታ ያገኛት ማገን ለመጠነቃቀር የሞከረች ነው ቢሆንም ያው እስር ቤት ውስጥ ሌሎች ሌሎች ነገሮች ይደርሱበታል ድብደባዎች ምን ውስጥ የሚፈጋት ግን ሁልጊዜ ትፈጋለች
ምን መደረግ አለበት እንደዚህ አይነቱን ችግር ለመወጣት በተለይ አሁን ተመስገንን ለመርዳት ምንድነው መደረግ ያለበት ትላላችሁ?
ከማወቁል ማለት
ውጭ ያለው ኢትዮጵያዊ ተመስገንን የሚያደንቀው የሚወደው ኢትዮጵያዊ ብዙ ነው። ምን ማድረግ ይቻላል ተመስገንን ለመርዳት? የሚያሳድጋቸው ልጆች አሉ፣ እናቱ አሉ፣ ብዙ ነገሮች አሉ። ምንድነው መደረግ ያለበት?
አሁን እንግዲህ የበለጠ እሱም የከፈለው መስዋዕት ከሀገርም አንጻር ስለሆነ ከሁሉንም ህዝብ የሚወከል በመሆኑ አሁን ያለበት እስር ቤት ከርቀቱ አንጻር እዛ ቦታ ላይ ቀን በቀን ስንቅ የምናደርስበትን ሁኔታዎች የሚያመቻቸው ሁኔታዎች በዚህ መልኩ ትብብር ቢኖር ጥሩ ነው። ምክንያቱም እስር ቤት ውስጥ እዛ ቤተሰብ ቀን በቀን እዛ ተቀምጦ ስንቅ ማቅረብ ካልቻለ የእስር ቤቱ ምግብ ለእስረኛም የሚሆን አይደለም። ካለውም አንዳንድ የጤና ሁኔታው ብዙም የሚመች አይደለም። ያው እና ያን ነገር ድጋፍ ይደረግበት ጥሩ ነው። ያው ትብብር ቢኖር በተለይ ለእሱ እዛ ቦታ ላይ የማይቸገርበትን ቤተሰብ ስንቅ ለማድረስ ካለው ርቀት አንጻር በዚህ መልኩ ቢኖር ጥሩ ነው ብዬ አምናለሁ።
በሌላ በኩል የሚያሳድጋቸው ልጆች አሉ የሚል ያልተረጋገጠ ዜና ሰምተን ነበር። ስለዚህ እስቲ ስለ እነሱ ንገረን፣ ምንድን አሁን የሚሆኑት እነሱ?
እነዚህ ሁለቱ መንፈሽ ናቸው። በአጋጣሚ ራስ መኮንን ድልድይ አካባቢ ቢሮ ነበረው የመጀመሪያ ገና ራሱ ፍትጋ ቢሮ ሲጣ በደንብ ሳይቋማ ነው በይበልጥ ከውቅና ውስጥ በደንብ ሳይገባ ገና ይመስለኛል 2000 ወይ 99 ዓመተ ምህረት ይመስለኛል። እና እነዚህ መንፈሶቹ የአንድ ዓመት ተኩል አካባቢ ልጆች ነበሩ። እና እናትና አባታቸውም ምንም ገቢ አልነበራቸውም። ተከራይተው ነበር የሚኖሩት። ከዛ ክራይ ቤት በወቅቱ መክፈል አይችልም ነበር አባትየው። አከራዮች ውጡ ሲሏቸው ሰማና ከዛ ጀምሮ ለልጆቹ ሌላ ቦታ በማነው እናትና አባታቸው ባሉበት ሁለቱም መንቶች ለመርዳት ቤት ተከራይቶላቸው ለቀለባቸውን ጭምር በሙሉ ይሸፍን ነበረ። በኋላም እያደጉ ሲሄዱ አሁን ትምህርት ቤት ገብተዋል። ኬጂቱ አካባቢ ደርሰዋል። ትምህርት ቤት የትራንስፖርትም የሪፎርም የትምህርት ቤት ክፍያም የምግባቸውንም በሙሉ የሚሸፍነው የሚያሰረዳቸው እሱ ነው። ሶስት ልጆች ማለት ነው። አንደኛው ልጅ እናቱ የቤት ናት። ቤተክርስቲያን አካባቢ መድኃኒዓለም ቤተክርስቲያን አካባቢ ነው የምትቀመጠው። እናቴ ወደ ቤተክርስቲያን ስትሄድ እናትየውን ስታለቅስ አግኝታ ነው ወደ ቤት ስታወራ ሰምቷት እኔ ትምህርት ቤት አስገባዋለሁ እኔ ወጪ እሸፍናለሁ ብሎ የእሷንም ልጅ መሸፈን የጀመረውና ሶስት ልጆች እነዚህ በሚያስተዳድራቸው አሉ ከነ ሙሉ ወጪያቸውና እነዚህን ጭምር እንግዲህ ከዚህ በኋላ ምን እንደሚገጥማቸው አናውቅም። አሁን ግን ያው ምግብ በጣም ነው በተመለከተ እኛም ለነሱ እያደረሰ
ጥሩ እንግዲህ አይ አለ አረ እየሰማን ነው አዎ
እሺ
የሱ ልጆች አይደሉም ግን ለመርዳት ብሎ በኢትዮጵያዊ ወገንነቱ ለመርዳት ብሎ የሚያሳድጋቸው የሚያስተምራቸው ነበሩ ነው የምትለው
አዎ የነዚህ ሶስት ታማቶች ነው ወደ አራት ደግሞ አረጋኖች እንደዚህ እንትንግራቸው ነበር ሰኔ በስራ ላይ በነበረ ጊዜ ከሚያገኙ እንደዚህ ደካማ የነበሩ የሰፈር ሰዎችን አቅሙ ፈቀደው እንትን የሚላቸው ነበረ ወረን ጠብቁ ምራዳቸው አራት አረጋኖች እንደዚህ ነበሩ ከነሱ በላይ ግን እነዚህ ሶስቱ ጣማቶች ምንም ነገር የሌላቸው ናቸው ተመርቱላ ያቆሙ ይችላሉ
እናታቸው ወይዘሮ ፋና ያጠገባል
አለች
እስቲ አንድ ሁለት እንደው ቃል ባናገራቸው ይሄ ነው
እሺ ይቻላል
እሺ ሃሎ ጠና ይስጥልኝ ወይዘሮ ፋናዬ የተመስገን ደሳለኝና እንደምን አሉ እንደምን ከረሙ እዚህ ከስዊድን ሬዲዮ ነው እንደውልሎት ደና ከረሙ
ደህናነን
አሜን ደህናነን እግዚአብሔር ይመስገን ደህናነን እንደው ያው የተፈጠረው ነገር ሰምተን ያው እኛም ያው ተሰምቶን ነው ገልጠኛ ተመስገን ደሳለኝ 3 አመት በስራት መቀጣቱን ሰምተን ነውና እንደው ወይዘሮ ፋናዬ ተመስገን ደሳለኝ ስንተኛ ልጅ ሆነው
ሁለተኛ ልጅ
ነው ተመስገን ደሳለኝ አስተዳደጉ እንዴት ነው እስቲ እንደው ባጭሩ እንደው ቢነግሩን ከሰው ጋር ያለ ሁኔታ ከቤተሰብ ጋር ነው ከዘመድ ጋር እንደው እንዴት ምን አይነት ልጅ ነው
እኔ ተመስገን በጣም ጥሩ ልጅ ነው ከልጅነቱም ራሱ በጣም ጥሩ ነው ጨዋታ ምናምን እንደው አታግለውም ከትምህርት ቤትም መጣ ወረቀቱን ማንገስ እንደሱ ምን ነገር አንይ ነገር ምንም ጥውነት ገልጬ አልዘልቀው ጥሩ ነው ከሁሉም ጋራ የሚውልም ልጅ አይደለም አሁንም ያው ተምሮ ለስራ ሲደርስም ያው ነው በቃና በጣም ጥሩ ልጅ ነው ደህና ነው ተመስገን ካደኩትም በቀር ምንም መጥፎትም የለውም ሳይደግ ሳይይዝ ያስተምራል ድረስ
እንደው እርሶም እንደሚያቆት ሰቦኑን በመንግስት ያው ተከሶ የቀረበበት ወንጀል እንዲሁ ህዝብ ላመጽ በማነሳሳት በወንጀል ከሽብርተኞች ጋር ግንኙነት በማድረግ የሚል ነገር ስላሉ እንደው አስተዳደጉ እንደዛ አይነት ነገር ይፈቅዳል ወይ ለማለት ብዬ
ነው። እኔ አላነብም ያው መቼም ልጆቹ አንጥተውት አንድ ነገር ሲሰማ ብዙ ልጆቹ እንዲጨነቅ ስለማያዙ እሱም ለኔ ለየት ያለ እኔም ለሱ ለየት ያለ ነው ፍቅርና በቃ እንትን አስተዋጽኦ ስላለው በጣም አይመግኝም ክፉክፉን እንግዲህ ሁሉም ነገር ያዝናሉ በቃ አንድ እንኳን ሲላይ ሲደርስ ቤት አይገቡም በጊዜ በቃ አይኔ ምናምን አይ እና ያው እንዲያርጉ ግን ምን ያደርግ ልጅ አይደለም እሱ መቼም ያው የገባበት ነው የተማረበት ነው የገባበት ላይ ሰው ለዓላማው መቼም የማይደክም የለም እና እንዲያ በሳውንን ማስበዝቶ ደግሞ ባንዶር ባልሞላው ግድሜ ሶስት ቦታ ያው አደረሰው በፊት አምስተኛ ፖሊስ ጣቢያ ከዛ ቀጥሎ ቅሊንጦ ከዛ ቀጥሎ ደግሞ አይኑ ለማየት የማይደርስበት ከድሜ ጋራ ከጤና ጋራ እኔ ትንሽ በተለይ ከትላንትናዋ ሰዓት ጀምሮ በጣም የከበደኝ ነው እና አንደኛ ያመኛል ሁለተኛ ደግሞ የግን በየኔ አሁን ራሱ አሙስ ምናምን እኔ ጓደኞቼ ያቁን ሆነ አላቅም መኪና ይዘው መስተው ከሚናውም እንዲማዘር ምናምን አሉ ብድግ ብዬ እጃቸዋለሁ እኔ እንግዲህ ሲያቅም እንደው ምን እንጃ ምንም የነገረኝ ነገር የለም በቃ ይሄን እንግዲህ እግዚአብሔር የፈቀደው ነው ብዬ ምንም ተደስቼ የመጣሁት እንጂ ምንም አልከፋኝ ሰውነቱ ሳይሆን እንጂ የክፋቴ ምናምን የለም ፊቱ ላይ ሰደር ያለ ነገር ነው እንዴት ነው እያለ ጠይቀኝ አረ ደህና ነው ና ብዬ መጣሁኝ። አሁን ግን ጠዋት ልጆቼ ቁርስ ይዘው ሲሄዱ ባዶ እናም ሲመለሱ አንይዛ እዛም እንደው በህይወትም እንደው ያላል መሰለኝ ነበር። አሁን እግዚአብሔር ይመስገን እንግዲህ ገና ያሁን ሄዱ ልጆች አልተመለሱም። እና አሁን ወንድምየው እንግዲህ ደውላለሁ ሲመለሱ እዛ ተደረሱ እያለ ነው። ጥሩ ግን ተመስገን
ብዙ
ራሱ የኔ ብቻ የኔ ልጅ አይደለም ብሉንም ልጅም ሆኖ ገና ምጣባው እንግዲህ የኢትዮጵያ ህዝብ ልጅ ነው። ግን እንዲህ አይነቱን አመለካከት ግን እኔ እግዚአብሔርና እንግዲህ የኢትዮጵያ ህዝብ ይፍረደኝ ያልኩት ማስተባ እንጂ እንደዚህ አይነት ይካሰ ጥፋት ነው ብለው ካሉ ይካሰም ይደረግ። ግን ጥፋት መስሎ አይታይም። እኔ መቼም የተማረ ያቀዋል ከኛም የተሻለ የተማረ ሆኖ ተቀይቄ ነው ልጅ ግን ያቃል ይሄንን ግን ጥፋት መስሎ ግን እንደገና እንደዚህ ነው ካገር እኔ እጥቋቃ አገር ሲሄድ በቃ ያመኛ ድግሪ ማን ይታል ግን ለዚህ እንደምንልቀው እግዚአብሔር ብቻ እንግዲህ ይፍረደው እንጂ ምንም ማረግ አልችልም። እና ከዛ ከዚህ ብለው ያው ለዚህ ያደረኩት እቺ ስንት ሰው ሲለምነው ምንም ብዙንም አጥቷል አይደለም በቃ እናቴ ምን ትቼ እናት ሀገሬ ምን ትቼ ወለድኩበት ምን ትቼ ምን ይደብኝ እንደሌላ ሰው አልሰደድም ብሎ ነው ይሄ ሁሉ ስቃይ ነው ደም ያገኘው ልጅ እንግዲህ እግዚአብሔር ይያልኩት ነው እኔ።
እንግዲህ ወይዘሮ አሎ እየሰማሁት ነው። እንግዲህ ወይዘሮ ፋናይ እንግዲህ መጨረሻ ላይ እንደው ምን ይላሉ ምን መልእክት ያስተላልፋሉ ለሚያዳምጡት እርሶን ለሚያዳምጡ ኢትዮጵያውያን?
ምን ግዴ መልእክት አስተላልፋሉ? እንደው እንግዲህ እንደም ሰሙንና ምን የሚሉ ከሆነ ወደ አዲስ አበባ ቢመለሱ ግን ጥሩ ነው። እኔ እድሜ በደረሰ ጊዜ ነው በቃ በጦሮ የሚቀብረኝ ነው። እኔ አሁን ምስቱ ነው ቤት ያለው የሚጠይቀኝ ምንም ቢለኝ ብታመም የሚያስታመም እና አላጫ ቤተሰቡን የሚያስተዳድረው አንድ ታላቅ ወንድም አለ። ታናናሾቹም ሁለት አለው። በቃ እነሱን ማስቸገር አይፈልግም እሱ። ያው እሱ ያለው መቀያዋ እሱ ነው። እና እንደ ወደዚህ ወደ አዲስ አበባ ቢሆን እንደ ወይም ደግሞ እንደ እዛ ውጭ ሊቆ ይሁን ምን እንደውም ብቻ ነው ያላቅም ሊቀርበኝ ልጄ ደስ ይለኝ ነበር። በጣም ደስ ይለኝ ነበር ግን እንዴ እንዴ አይነት ነገር መቼም አላ የኢትዮጵያ ህዝብ ይፍረደኝ ይሄ ነው ማለት እንዴ አይነት ነገር ከዛ ይሄ ሰው ማንገላታት አይ ልጄ ጎበዝ ነው አልቀማም ሰውን አልደበደበም ከሰው ላይ የሆነ ነገር አላደረገም በአላማው የሚሰራው ስራ ብቻ ነው ያደረገው እንደዚህ እንደ ኃጢአተኛ እንደ ዱርዬ እንደ ሌባ እንዲህ እንዳደረገብኝ እግዚአብሔር ይፍረድ ለኢትዮጵያ ህዝብ ፍቻለሁ ነገሩ።
እንግዲህ ወይዘሮ ፋናዬ እግዚአብሔር እንግዲህ በጎ ነገር ያሰማን እኛም ተከታትለን እንደውልሎታለን እንደውላለን ለቤተሰቡ። እንግዲህ እስከዛ ድረስ በጤና በሰላም ይቆዩ እግዚአብሔር ይስጥልኝ።
እሺ እሺ እግዚአብሔር ይስጥልኝ። እሺ እሺ እንግዲህ እሺ
ሃሎ ሃሎ እንግዲህ አመሰግናለሁ እናትንም አናግረናል። እንግዲህ እንደውልላችኋለን መልሰን ከሰሞኑም ያለውን ሁኔታ እንከታተላለን። ስለሰጣችሁን ማብራሪያ ሁኔታ እግዚአብሔር ይስጥልን አመሰግናለሁ።
እናመሰግናለን እኛም ይሄንን ታዲያ በጣም እናመሰግናለን ለህዝብ በማድረሳችሁ ያለውን መንገላታትና ያለበትን ሁኔታ ሌላው ህዝብ ሞጭ መልወዝ እንዲሰማ ለማድረግ እየያደረጋችሁ ያለውን ጥረት ከልብና አመሰግናለሁ። ይሄ የኢትዮጵያ ባህል ነው ብዬ ነው የማምነው። ያንዱን በደል ላልሰማው ማዳረስ በጣም ጥሩ ነገር ነው። በጣም እናመሰግናለን።
እግዚአብሔር ይስጥልኝ። ሰላም
ነው። ሄሎ
እንደምናርፍታችኋል አድማጮች 11 ሰዓት ከ11 ደቂቃ ሆኗል። የሳምንቱ ዜና ቀጥሎ ይሰማል። መንግስት የከሰሰ መንግስቱ በአስር ፖለቲከኞች ላይ ክስ መስርቷል። አቃቤ ህግ በአስር ተከሳሾች ላይ የሽብርተኝነት ወንጀል ክስ የመሰረተባቸው ሲሆን አብዛኞቹ ተከሳሾች ከግንቦት ሰባትና ከደሚት ጋር ግንኙነት አላቸው ተብለዋል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ጥቅምት 21 2007 ዓ.ም ሲሰየም ተከሳሾቹ በመቶዎች የሚቆጠሩ ገጾች ያሏቸው ክሶች ደርሷቸዋል። የግንቦት ሰባት አመራር ነው የተባለው ዘላለም ወርቃገኘው፣ የአንድነት ፓርቲ ህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው፣ የፓርቲው ምክትል ድርጅት ጉዳይ ኃላፊ አቶ ዳንኤል ሽበሺ፣ የአረና ፓርቲ ፓርቲና መምህርና ጸሐፊ አብርሃ ደስታ፣ የሰማያዊ ፓርቲ ምክትል ሰብሳቢ የሸዋስ አሰፋ፣ በግልና በመንግስት ተቋማት ውስጥ ሰርተዋል የተባሉት ዮናታን ወልዴ፣ አብርሃም ሰለሞን፣ ግርማ ባህሩና ተስፋዬ ተፈሪ በተከሳሽነት ቀርበዋል። አቃቤ ህግ ሁሉም ተከሳሾች የግንቦት ሰባት ድርጅት አባል በመሆን ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፈራረስ መንቀሳቀሳቸውንና በመንግስት ተቋማት ላይ ጥቃት ለመሰንዘር ማሰባቸውን ገልጿል። አቃቤ ህግ ተከሳሾች የተከሰሱበት ወንጀል የዋስትና መብት የሚያስከለክል በመሆኑ ዋስትና እንዳይሰጣቸው ፍርድ ቤቱን ጠይቋል። የተከሳሾችን የዋስትና ጉዳይ ለማየት ፍርድ ቤቱ ተለዋጭ ቀጠሮ ለረቡዕ ጥቅምት 26 ቀጠሮ ሰጥቷል። እስረኞቹ በማዕከላዊ እስር ቤት ከፍተኛ ስቃይ ሲፈጸምባቸው ቆይቷል። መንግስት ለፖለቲካ ስልጣኔ ያሰጉኛል የሚላቸውን ሁሉ በሽብርተኝነት እየከሰሰ ማሰቃየቱን ዓለም አቀፍ ተቋማት እያወገዙት ነው። በተመሳሳይ ዜና የአሜሪካ ስቴት ዲፓርትመንት የጋዜጠኛ ተመስገን ደሳለኝ መታሰር ኮንኖ ኢትዮጵያ ያሰረቻቸውን ጋዜጠኞች እንድትፈታና በልማት በኩል ያሳየችውን ተሳትፎ በሲቪል መብቶችን እንድትቀጥል ጠይቋል። ታዋቂዎቹ የእንግሊዝ ጋዜጦች መንግስታቸው በኢትዮጵያ ላይ የሚከተለውን ፖሊሲ የነቀፉ ነው። እንግሊዝ ሀገር የሚታተሙ ጋዜጦች ከዚህ ቀደም ለኢትዮጵያ በቂ ሽፋን አይሰጡም በሚል ሲተቹ ቢቆይም ከቅርብ ጊዜ ወዲህ የኢትዮጵያን ሰብአዊ መብቶች አያያዝ በማንሳት እንግሊዝ በኢትዮጵያ የምትከተለውን ፖሊሲ የሚነቅፉ ዘገባዎችን በተከታታይ የወጡ ነው። ዘ ቴሌግራፍ እንደዘገበው እርዳታችን ለተበላሹ እጆች በሚል ርዕስ ባወጣው ሀተታ በቅርቡ አምነስቲ ኢንተርናሽናል የመንግስቱ የጸጥታ ኃይሎች በኦሮሞ ህዝብ ላይ የፈጸሙትን ከፍተኛ የሰብአዊ መብት ጥሰት ያጋለጠበትን ሪፖርት በመጥቀስ እንግሊዝ ለኢትዮጵያ በየአመቱ የምትሰጠውን 329 ሚሊዮን ፓውንድ ጭቆና ለማስፋፊያ እየዋለ ነው ብሏል። የኢትዮጵያ የጸጥታ ኃይሎች ሴቶችን እየደፈሩ ህዝቡን እያሰቃዩ ባለበት ሰዓት ለመንግስት እርዳታ መስጠት እውን ተገቢ ነው ሲል የሚጠይቀው ዘ ቴሌግራፍ እንግሊዝ የምትሰጠው እርዳታ ለጸጥታ ኃይሎች በቀጥታ አይደርስም በማለት ባለስልጣኑ የሚያቀርቡት መከራከሪያ ትክክል እንዳልሆነ ጠቅሷል። ከውጭ የሚመጣው እርዳታ ትምህርት ቤቶችና የጤና ተቋማትን ለመገንባት የሚሉ ከሆነ መንግስት የራሱን ገንዘብ ጭቆናውን ለማስፋፋት ያውለዋል ያለው ዘ ቴሌግራፍ የውጭ እርዳታ ካለ መንግስታት የራሳቸውን ሀብት ለፈለጉት ነገር ለማዋል እድል ይሰጣቸዋል ብሏል። እንግሊዝ ለኢትዮጵያ የምትሰጠው እርዳታ ባለፈው አመት በ32% ቢያድግም ባለስልጣናቱ ገንዘቡን ማውጣታቸውን እንጂ ላልተፈለገ ዓላማ ማዋሉን ለመቆጣጠር አልቻሉም ሲል ትችቱን ሰንዝሯል። ዘ ኢንዲፐንደንት ባለፉት 2 ወራት የእንግሊዝ መንግስት የውጭ ፖሊሲውን በመተቸት ተከታታይ ዘገባዎች ሲያወጣ በተለይ በአቶ አንዳርጋቸው ጽጌ የህገወጥ እስር ዙሪያ የእንግሊዝ መንግስት እየተከተለ ያለውን ፖሊሲ በጽኑ ተችቷል። የእንግሊዝ የውጭ ልማት ተራድኦ ድርጅት ለኢትዮጵያ መንግስት የሚሰጠው እርዳታ በቀጥታ ወደ መንግስት በጀት እንዳይገባና ህጻናትን ለመታደግ እንደሚውል ይገልጻል። የእንግሊዝ መንግስት ለኢትዮጵያ የጸጥታ ኃይሎች ማስተማሪያ የመደበውን በጀት መሰረዙ ሲታወቅ በእንግሊዝ የሚገኙ ኢትዮጵያውያን የሚያደርጉት ተከታታይ ተቃውሞ የመገናኛ ብዙሃን ትኩረት እየሳቡ ሲሆን ጋዜጦቹ ተከታታይ ዘገባዎችን ማቅረብ ከቀጠሉ የሀገሪቱ መንግስት ለኢትዮጵያ የሚሰጠው እርዳታ ላይ ፖሊሲውን ለመመርመር እንደሚገደድ እየተነገረ ነው። የወይዘሮ አዜብ መስፍን ፖለቲካዊ እንቅስቃሴ መዳከሙ እየተሰማ ነው። ባለቤታቸውን በድንገተኛ ሞት ከመጣታቸው በፊት የፓርላማ አባል የነበሩት ወይዘሮ አዜብ መስፍን በራሳቸው ፈቃድ ፓርላማውን ከመልቀቃቸው በተጨማሪ በድርጅታዊ ስራዎች ላይ የሚያደርጉት ተሳትፎ እየተዳከመ መምጣቱን ምንጮች ገልጸዋል። ወይዘሮ አዜብ ባለፈው አንድ ዓመት በፓርላማ መቀመጫቸው ላይ ታይተው የማያውቁ ሲሆን ለፓርላማው ቅርበት ያላቸው ምንጮች ወይዘሮዋ በራሳቸው ፈቃድ ከፓርላማ አባልነታቸው መሰናበታቸውን ገልጸዋል። አቶ መለስ ዜናዊ በህይወት በነበሩበት ወቅት የትግራይ ክልል ካለው 38 የፓርላማ መቀመጫ ሁለቱ በርሳቸውና ባለቤታቸው መያዙ ይታወቃል። እንዲሁም በ2003 ዓ.ም በ8ኛው የኢህአዴግ ድርጅታዊ ጉባኤ ወቅት መለስ ከህወሓት 9 የስራ አስፈጻሚ አባላት መካከል ወይዘሮ አዜብን በማስመረጥ የኢህአዴግ ስራ አስፈጻሚ ውስጥ እንዲቀላቀሉ አድርጓል። በዚህም አድራጎታቸው በትግል ጓዶቻቸው ሳይቀር የስራ አስፈጻሚ ኮሚቴን የቤተሰብ ጉባኤ ያደረገው በሚል ውስጥ ውስጡን በከፍተኛ ደረጃ ሲተቹና ሲወገዙ ቆይተዋል። አቶ መለስ ወይዘሮ አዜብን ሲያስመርጡ በመተካካት ስም ነባር የትግል አጋሮቻቸው ማለትም እነ ስዩም መስፍን፣ አባይ ፀሐይ፣ ረከበ ቁባይን የመሳሰሉና የስራ አስፈጻሚና የማዕከላዊ ኮሚቴ አባላትን በማባረር መሆኑ ደግሞ በህወሓት ውስጥ ያለውን ያለመተማመን እንዲፈጠር ምክንያት ከመሆኑም በላይ ጉንጉምታና ኩርፊያ ሰፍኖ ቆይተዋል። ወይዘሮ አዜብ መስፍን አቶ መለስ ከሞቱም በኋላ በመጋቢት 2005 ዓ.ም በተካሄደው የህወሓት ጉባኤ በስራ አስፈጻሚነት በመመረጥ በኢህአዴግ ስራ አስፈጻሚነት እስካሁን የቀጠሉ ቢሆንም ከዚህ ቀደም በሁሉም ቦታ ጣልቃ እየገቡ የሚያዙበትና ሰዎችን የሚዘልፉበትን ያልተገባ ባህሪ ትተዋል ብሏል ምንጮች እንዲሁም ሰብሰባቸውን አልፎ አልፎ ከመካፈል ያለፈን በዛም ተሳትፎ ሲያደርጉ አለመታየታቸውን የጠቀሱት ምንጮች ባለቤታቸውን ተማምነው ከዚህ ቀደም ብዙ የጎዳቸው ከፍተኛ አመራሮች ጉዳት ሊያደርሱብኝ ይችላሉ በሚል እየሸሹ እንዳይሆን እንዳልቀረ ተገምቷል። ከያዝነው አመት አጋማሽ በኋላ ይካሄዳል ተብሎ በሚጠበቀው የኢህአዴግ አባል ድርጅቶች ጉባኤ ላይ ወይዘሮ አዘ መስፍን በህወሓት ስራ አስፈጻሚነት ዳግም የመመረጣቸው ድል አነስተኛ መሆኑን ምንጮች ይገልጻሉ። የግንቦት ሰባት ህዝባዊ ኃይል በግንቦት ሰባት ስም ከሚደረጉ ስልጠናዎች የመጨረሻ ምርቃት ማካሄዱን ገለጸ። የግንቦት ሰባት ህዝባዊ ኃይል ለ90 ቀናት በተከታታይ ወታደራዊ ፖለቲካና የመረጃና ደህንነት ትምህርቶች ያሰለጠናቸውን ታጋዮች፣ ጥሪ የተደረገላቸው እንግዶችና የተለያዩ ተቃዋሚ ድርጅቶች ተወካዮች ተገኙበት በደመቀ ሁኔታ ባስመረቀበት ወቅት የህዝባዊ ኃይሉ ስልጠና በግንቦት ሰባት ስም ከሚደረጉ ስልጠናዎች የመጨረሻ መሆኑ ተመልክቷል። የህዝባዊ ኃይሉ ዋና አዛዥ ኮማንደር አሰፋ ማሩ ህዝባዊ ኃይላችን በኢትዮጵያ ውስጥ የተንሰራፋውን ዘረኛና አፋኝ ወያኔ ስርዓት ከህዝብና ከሀገራችን ጫንቃ ያስወግዶ በመተኩ ፈታዊና ዲሞክራሲያዊ ስርዓት ለመገንባት ከተመሰረተ ጀምሮ ባለፉት ጊዜያት በርካታ ስራዎችን በመስራት አስተማማኝ ድርጅታዊ አቋም ላይ ይገኛል ብለዋል። ኢትዮጵያ ህዝብ አርበኞች ግንባር የአማራ ዲሞክራሲያዊ ኃይል ንቅናቄና የግንቦት ሰባት የፍትህ ነጻነትና የዲሞክራሲ ንቅናቄ ተዋህደው በአንድ ድርጅት ጥላ ስር ትግላቸውን አስተባብረው ለመታገል የሚያደርጉትን የውህደት ሂደት የመጨረሻ ምዕራፍ ላይ ባደረሱበት ወቅት ላይ ምርቃቱ መደረጉን ያወደሱት ኮማንደሩ የህዝባዊ ኃይሉ ስልጠና በግንቦት ሰባት ስም ከሚደረጉ ስልጠናዎች የመጨረሻ እንደሚሆን አስረግጠው ተናግረዋል። በመጨረሻም በርካታ ቁጥር ያላቸው ኦሮሞዎች የታሰሩ የተገደሉና የተዋከቡ መሆኑን አምነስቲ ኢንተርናሽናል ገልጿል። ታዋቂው ዓለም አቀፍ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል በፈረንጆች አቆጣጠር ከ2011 እስካሁን ያለውን ሁኔታ አጥንቶ ይፋ ባደረገው ሪፖርት ከ5000 ያላነሱ ኦሮሞዎች በእስር ላይ ይገኛሉ ሲል ጥናቱን ያጠኑት የአምነስቲ ኢትዮጵያ ክፍል ኃላፊ ክሌር በስተን መንግስት ሀገሪቱን ለዓለም አቀፍ መገናኛ ብዙሃን፣ ለዓለም አቀፍ የሰብአዊ መብት ድርጅቶች እንዲሁም ለሀገር ውስጥ የመገናኛ ብዙሃን ክፍት ቢያደርግ ጉዳት የደረሰባቸው ሰዎች ቁጥር ከዚህ ሊልቅ ይችላል ብለዋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ መሪ ዶክተር መራራ ጉዲና በአምነስቲ የተጠቀሰው ቁጥር አንሷል ሲሉ ዶክተር መራራ በአምቦና በወለጋ ብቻ ከ5000 በላይ አባላት ታስረዋል ብለዋል። የሰዓቱ ዜና በዚሁ አበቃ።
Velo tu sofsi tai ani mo chanki adini rakabtu sirafi jira biraftu sosi tari ani mushan ke laga hada kona ya adini fakinya madwe made siyadunit ne hada ko maringo ragaru fakinya tahama suna gantai fakinya madwe made siyadunit ne gifti to maringo ragaru Fagenya tahama tunagantai Imi manke gafasi Iyo monaga gesito Jese gudri pena date Hada kotam sitamu Imi manke gafasi monaga ke situ de segundi pera date hada kotam sitamu fagenya nadwe made siyadunne ne hada ko maringo dagaru fagenya tahama tunagantai fagenya nadwe made siyadunne ne ayyo maringo dagaru fagenya tahama tunagantai bifajulu makedi nagundi suratipe utu sinda brinda bruktesa hada kottam sitamu bifajulu makedi nagundi suratipe utu sinda brinda bruktesa hada kottam sitamu fagenya nadwe made siyadunne ne hada ko maringo dagaru fagenya tahama tunagantai fagenya nadwe made siyadunne ne gifti to maringo dagaru fagenya tahama tunagantai ejike sirandide boicha kursi ne wadar kunna tifakatu sabba sangara hitu ejike sirandide boicha kursi ne wadar kunna tifakatu sabba sangara hitu fagenya nadwe made siyadunne ne hada ko maringo dagaru fagenya tahama tunagantai fagenya nadwe made siyadunne ne ayyo ko maringo dagaru fagenya tahama tunagantai maringo dagaru fagenya tahama tunagantai maringo dagaru fagenya tahama tunagantai
መከታተል ያላችሁት እዚህ ስቶክሆልም የሚተላለፈውን የኢትዮጵያ ድምፅ ሬዲዮ ነው። በቀጣይ ወደ ሌሎች ፕሮግራማችን እናልፋለን። ወደዛ ከማለፋችን በፊት ከዚህ ከጥቂት ሳምንታት በፊት አንድ ፕሮግራም በዚህ በኢትዮጵያ ድምፅ ሬዲዮ ተላልፎ ነበረ። በተለይ በወቅቱ እዚህ አንድ የቦንድስ ሽያጭ ስብሰባን በተመለከተ ኢትዮጵያውያን ታላቅ ተቃውሞ አድርገው የነበረውን ሁኔታ ዘግበን እዚህ የግብረ ኃይል ኃላፊዋንም አቅርበን አነጋግረን ነበር። ከዛ ጋር በተያያዘ የኤምባሲዋ እዚህ ስቶክሆልም ያሉት የኤምባሲዋ ኃላፊ ለአሜሪካ ድምጽ ሲናገሩ ቢሮአችን ለተቃዋሚዎች ክፍት ነው ያሉበት ሁኔታ ነው የነበረውና እሱ ጋር በተያያዘ እሳቸውንም ታዲያ ክፍት ከሆነ ምን ችግር አለኛ ምን እናናገር ብለን አንዳንድ ነገሮች ሲደረግ ነበር የነበረውና ያን በተመለከተ አህመድ ሚለዋል መሰለኝ።
እንግዲህ ምንድነው የሆነው? ቃል ገብተን ነበር የምንችለውን ለማድረግ ቃል ገብተን ነበር። ማለት የግብረ ኃይሏን ተወካይ አቀረብን። መግለጫ ለአሜሪካ ድምጽ ሬዲዮ ከሰጡት አንዱ አስዋናቸው፣ ሁለተኛውን ደግሞ የኢትዮጵያ ኤምባሲ አምባሳደሯን እናቀርባለን ፍቃደኛ ከሆኑ ብለን ቃል ገብተን ነበር። እንግዲህ እኛም የተናገሩት ከሚጠፋ የወለዱት ይጥፋ የሚሉት አባባል አለ። እሱን ስራ ላይ ለማዋል ብለን ኤምባሲውን ኮንታክት አድርገን ነበር። ደወልንላቸው፣ ጻፊው አገኘናቸው፣ ነገርናቸው ማን እንደሆንን ከየት እንደሆነ ምን እንደምንፈልግ ነገርናቸው። ኢንተርቪው ለማድረግ ቃለው ጥያቄ ለማቅረብና ቃለው ውይይት ለማድረግ ነው ብለና ነገርናቸው። አገናኙን ከአምባሳደሯ ጋር በጨዋ ሁኔታ ተነጋገርን። እንግዲህ ባጭሩ ያሉኝ ምንድነው፣ እኔ አዲስም እንደመሆነ መጠን ሀገሩንም ብዙ ስለማላውቅ ስለ ሬዲዮኑም ስለማላውቅ አንተንም ስለማላውቅህ ቢሮ መጥተህ ብንተዋወቅና በዛውም ስለ ሬዲዮኑ የማላቀውን እንዳውቅ ኢንፎርሜሽን ብትሰጠን አሉ። ሐሳቡ ቆንጆ ነው፣ እኔም ቆንጆ ማለፊ ሐሳብ ነው አልኳቸው። ግን ባለብን የሥራ ችግር ምክንያት የሳቸውም የኔም የሥራ ሁኔታ አይፈቅድም። እሳቸውም ከሰኞ እስከ አርብ ነው በኔ ግምት የሚሰሩት፣ እኔም ከሰኞ እስከ አርብ ነው የምሰራው። ለዚህ እኔ መምጣት እንኳን የሚሆን አይመስለኝም። ያለችኝ እረፍት ቅዳሜና እሁድ ነች። በዛ ጊዜ እሳቸውን ላገኝ አልችልም። በስራ ቀን ደግሞ ከቢሮ መውጣት አልችልም። ስራዬን ትቼ መሄድ አልችልም። ይሄ የግል ስራዬ፣ ይሄ የእንትን ስራ ነው ለኔ ሬዲዮኑ በፍቃድ የምሰራው የነጻ ስራ ስለሆነ ቅዳሜና እሁድ ነው የማገለግለው አልኳቸው። በተጨማሪ ደግሞ እኔን በግል ማግኘቱ ምንም ሬሌቫንስ የለውም፣ እንደዚሁ ነው አልኳቸው። ምንም መተዋወቁ ምንትን የለውም። ስለ ሬዲዮኑ ግን ማወቅ አለብን ስላሉኝ እሱ ግዴታዬ ነው፣ ስለሱ ኢንፎርሜሽን እሰጥዎታለሁ። አሁን ለጊዜው ትንሽ በመታደፍ ላይ ስላለሁ ነገ ደውልና ስለ ሬዲዮኑ አጭር ታሪክ እነግራችኋለሁ ብዬ ተስማምተን ዘጋን። በማግስቱ ደወልኩ ለጸሐፊዋ መልእክት፣ ያው በተስማማነው መሰረት የሬዲዮኑን ታሪክ መቼ እንደ 21 ዓመት እንደሆነው ባጭሩ ምን ዓላማ እንዳለው አላማው ምን እንደሆነ የኢትዮጵያን የፖለቲካ የሶሻል የኢኮኖሚ ሁኔታ ሳይዛባ በእውነት ማንንም ሳይዳላ እውነቱን ለህዝብ ማቅረብ ነው። ሌላው ደግሞ የባህል ጥያቄዎችን ህፃናትን የኢትዮጵያን ሁኔታዎች ለዚህ ለሚኖሩና በአካባቢው ላሉ ለማሳወቅ እንደሆነ ከማንንም የፖለቲካ ድርጅት ተጽኖ ነፃ እንደሆነን ማንንም የፖለቲካ ድርጅት እኛ ላይ ተጽኖ የለውም የማንንም ደጋፊ አይደለንም የኢትዮጵያ ህዝብና የኢትዮጵያ ሀገራችን በማንኛውም ጥያቄ ላይ ማንንም ይበለው ማንንም በዛ ላይ አቋም እንይዛለን ግን በድርጅቶች እንዳልሆነ ነገርናቸው ለጻፊዋ ይሄ ነው እንግዲህ በተስማማነው መሰረት አልኳቸው እንግዲህ በሚከተሉት ሳምንታት ለኢንተርቪው ይሄን ካልኩ በኋላ ለኢንተርቪው እንገናኛለን እደውላለሁ ስለዚህ መልሳችሁ ደውሉልኝ አልኩኝ አልደወሉልኝም ሳምንት አለፈ ባለፈው ሳምንት ደወልኩና እንግዲህ በዚህ ሳምንት ስካርብ ካልደወላችሁልኝ ያው ለህዝብ የገባ ነው ቃል ስላለ ለምን እንዳልተሳካም መናገራችን አይቀርም ብያቸው ነበር አልደወሉልኝም ስለዚህ ያለው ሁኔታ እንግዲህ ይሄ ነው እኛ እንኳን ይሄንን ለማቅረብ ያሰብንበት ምክንያት ያው እንደገና ማሰማት እንችላለን እስቲ አንዴ እናሰማው መሰለኝ ሲናገሩ እንደነበረው ለአሜሪካ ድምጽ
ሬዲዮ ይገባደባል የሚለው ነገር ስለሚከብድ ነው ሰው ያዩት ከሆነ ጥሩ
ሰውን አታክ ማድረግ ከጀመረ ፖሊስ ደግሞ ያንን ሰው ለመከላከል ያንን የመጀመሪያ ችግሩን የፈጠረውን ሰው በዱላ ደብድቦ ማባረር አለበት
እሺ ይደበድባሉ ወይ ያስራሉ እንጂ ደብድቡ ይሆን ወይ ብዬ ነው መልካም ሰው ያዩት ምን ይነግሩኝ
ይሄንን ነው ያየነው
ስብስብ የተካሄደበት አዳራሽ የሶማሊያ ዜጋ የሆኑ ሰዎች ናቸው ብለዋል እነት ነው ያ
የሶማሌ ዜጋ ሆነ የሱዲስ ዜጋ ሆነ የማን ሆነ ዋናው አዳራሽ ውስጥ መግባታችን ነው።
የለም ጥያቄ ግን እሱ አይደለም።
የትምርቱ የታዳራሽ ነው። እኔ የሶማሌ ዜጋ አዳራሽ መሆኑን አላውቅም።
እርሶም እንዳሉት የፈለገው ሰው መጥቶ የፈለገውን ፕሮግራም መከታተል ይችላል መብትም ነው። ይሄን ጥያቄም ለትላንትናው አንግዳይ አቅርቤ ነበርና ገዳዮች መብት የላቸውም ወይም መግደል መብት የላቸውም የመሳሰለ መስ ነው የሰጡኝ። እርሶ በአጠቃላይ ኢትዮጵያ ውስጥ የሰባዊ መብት ረገጣ ይካሄዳል ፍትህ የለም ብለው የሚነሱ ተቃዋሚዎች አሉና እንዲህ አይነት ጥያቄ ቢሮ ከዚህ ቀደም መጥቶ ያውቃል?
ተቃዋሚዎች ቢሮ የመጣው ያነጋግሩኛል። የፍትህ ጥያቄ እውነትም የፍትህ ጥሰት ካለ ግን የለም። አንተም የሰው መብት በመጣት አይደለም የምታስከብረው። የፍትህ ጥያቄ
እንግዲህ አልማጮቻችን እንደሰማችሁት አምባሳደሩ ያሉት ተቃዋሚዎች ቢሮ የመጣው ያነጋግሩኛል ሲሉ ሰምተን በተጨማሪ ደግሞ ቀደም ብሎ እንዳሉት ሲደበድቡ ፖሊሶች አይተናል ነው ያሉት ራሳቸው። ይሄንንም ጥያቄ ከስዊድን ፖሊሶች ጋር ነገሩን አረጋግጠን እነ የስዊድን ፖሊስ ያስራል ወይስ ጥፋት ይሰራል ስላስራል ወይስ ይደበድባል የሚለውንም ከስዊድኖች ጋራ አመሳክረን ክሊር እንዲያደርጉልን ነበር። እኛ እሳቸው ሲናገሩ እንደሰማነው ቢሮ የክፍት ነው ተቃዋሚዎች መጥተው ያናገሩናል ያሉት ሴትዮ አልፎ ተርፎ ከባህር ማዶ ለቮይስ ኦፍ አሜሪካ መግለጫ የሰጡ አምባሳደር እዚሁ አጠገባቸው ፋክቱን በፊት ለፊት ከሳቸው ጋር ተዋይቶ ሊያወጣ የሚችል ሬዲዮ ጋራ የስዊድን ፖሊስ መደብደቡን አለመደብደቡን ይሄንን ማድረግ አለበት የሚሉትን ያላግባብ ሰው ሲጎዳ ሳይ ፖሊስ ይደበድባል ያሉት በትክክል እንደገባኝ ይሄንንም ተቃዋሚ አልፎ ተርፎ ተቃዋሚ ቢሮ ይድረስ መጥቶ መወያየት ይችላል ያሉትን በስልክ ሬዲዮ ተቃዋሚ ሳይሆን ሬዲዮ የተቃዋሚ አይደለም ሬዲዮ የሐሳብ የራሱ የሆነ ሐሳብ ያለው ሬዲዮ እንዴት ለዛ መልስ አይሰጡም ሊሰጡ ይችላሉ ብለን ነበር የገመትነው። ያገኘነው እንግዲህ ባጭሩ ይሄ ነው። እናዝናለን። የጠየቁትን በሙሉ አሟልተናል። አዎ የረሳሁት መጨረሻ ላይ ግን ስለውልላችሁ ያሉኝ ምንድነው ነገሩን ሐሳባችንን ስራ ላይ እንዳውል ያደረገው ስለ ሬዲዮ ታሪክ ነገርናቸው። የኔ መምጣት መገናኘቱ ኢምፖርታንት እንዳልሆነ አስረዳው። መጨረሻ ላይን ካረኩ በኋላ መጨረሻ ላይ ስለውልላችሁ ያሉኝ ምንድነው የረሳሁት የሬዲዮኑ ባክ ትራክ ለማወቅ ስለምፈልጉ ማለት የሬዲዮኑ ከዚህ በፊት ያደረጋቸውን ቃለ መጠይቆች ላኩልን ሲሉ አይ ይሄን አናደርግላችሁም የሬዲዮኑን ከዚህ በፊት ያደረጋቸውን ቃለ ውይይቶች የምንልክበት ምክንያት የለም። አላማችንን ነግረናችኋል። የምናደርገውን ለምን እንደምንፈልጋችሁ ነግረናችኋል። እንደውም የምንፈልገው ቮይስ ኦፍ አሜሪካ ላይ ባደረጉት ውይይት የተነሳ ያለውን ግልጽ ለማድረግ ነው ብዬ ነግራቸው ነበር። እንግዲህ ከዚህ በፊት ሬዲዮን ያደረጋቸውን ቃለ ውይይቶች ላክልን ሲሉን በዛ ላይ አቁመናል። እዛ ድረስ መሄድ አንችልም። የተወሰነውን ፍላጎታቸውን አሟልተናል። ይሄው ነው እንግዲህ ለአድማጮቻችን ማለት የምንችለው በእኛ በኩል አሁንም በራችን ክፍት ነው ጥያቄዎቻችን ለማስተናገድ ፍላጎት ካላችሁ ጥያቄዎቻችንን በስልክ በቀጥታ እናስተላልፋላችኋለን ለመመለስ ከቻሉ እኛም ያመሰገነን ለህዝቡ ለማስተማት ፍቃደኛ ነን
ግሩም አሁን ቀደም መገብ ጠየቅነው መሰረት የኢሳት ድጋፍ አሰባሳቢ ኮሚቴዎች ስልክ ልከውልናል በዛ መሰረት ስልክ ቁጥሩን ካውን ጀምሮ እናገራለን 073 477 8099 073 47 78 09
073 477 8099 የኢሳት የድጋፍ ኮሚቴ በስዊድን ስልክ ቁጥር ነው ይሄ ማለት ተምቦላውን ማግኘት ይችላሉ ማለት
ነው እዚህ የደቦሉ ተምቦላውን ማጋን ዳለ መሰድ እንደሚችሉ የት እንደሚገናኙ ይነግሯቸዋል ማለት ነው
ቀጥታ ይገናኛሉ በጣም ጥሩ እንግዲህ ሙዚቃ ግብዣው ከፍ ይያለ ከዛ በኋላ ሌላ እንግዳ ይኖራናል ይያስባለሁ
ኦኬ
Yeah.
አድማጮች እንግዲህ ፕሮግራማችን እንደቀጠለ ነው። አሁን ደሞ መስመር ላይ ወደ አዲስ አበባ ደውለን አሁንም ሌላ እንግዳ መስመር ላይ አለ። ሃሎ ጤና ይስጥልኝ። ሃሎ 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 መስመሩ ትንሽ ጥሩ አይመስልም። እስቲ መልሰን እንደውላለን። አድማጮች ወደ መስመር ተመልሰናል። እስቲ መስመሩ የቀናን ይመስላል። አሁን ሃሎ ጤና ይስጥልኝ። ሃሎ
አቤት
ይሰማሻል? ኦኬ በጣም ጥሩ አመሰግናለሁ። አድማጮች አሁን መስመር ላይ የጋዜጠኛና መምህር ትሪዮት አለሙ እህት እስከዳር አለሙ መስመር ላይ ተገኛለች። እንደምን አረፈድሽ? እንዴት ከረምሽ እስከዳር? በጣም እናመሰግናለን። እዚህ ኢትዮጵያ ድምጽ ሬዲዮ በስዊድን የሚገኘው እንግዲህ አለፍ አለፍ ይያልን ቢሆን ማቅረባችን አልቀረም። ከዚህ ቀደምም እንዲሁ ተባባሪ ነበር። እስቲ አመሰግናለሁ። በአንዳንድ ነገሮች ላይ ቆይታ እንድናደርግ ነው። እስቲ በመጀመሪያ ደረጃ ሬዮት ያለችበትን ሁኔታ እስቲ ባክሽን ለአድማጮች ብትገልጪልን። ረጅም ጊዜያችን ነው እኛ ስለ ሬዮት ከሰማን። ጎብኝተሻትም አይተሻትም ከሆነ ያለችበት ሁኔታ ማጠቃለያ ያለው ነገር?
የኦሪዮስን ታያት አንድ አመት አልፈኝ አምና 2004 ላይ ነበር ያየው። አመት ኦልሞስት አመት ከአንድ ወር አካባቢ ሆነኛል ካየኋት። ካሁን ማረሚያ ቤቱ ለጎብኚ አልተፈቀደም፣ እናትና አባት ብቻ ናቸው የሚያዩት። እና እነሱ እንደነገሩኝ ገና ናት እናቷም፣ ግን ካሁን ጎብኚ አልተፈቀደላትም።
ጎብኚ ያልተፈቀደው ምክንያት በወቅቱ በጸባይ ምክንያት ማረሚያ ቤቱ ወስጄዋለሁ ባለው እርምጃ ምክንያት ነው?
አዎ እንደ ኦፊሻሊ እንደዛ ነበር ያሉት። ግን እኔም ጠርተው ኃላፊዎቹ ያናገሩን ምንድነው የማረሚያ ቤቱን ስም በመጽሔቶች ላይ አጥፍታቸዋል። ያኔ የታሰሩት እንደሆነ ሬዮት የረሃብ አድማ አድርጋ ነበረ ከአመት በፊት ሰብአዊ ጥሰቶችን በተመለከተ። እሱን ነገር እናስተባብል ነበር የተጠየቅኩት እና ይቅርታ ጠይቄ ማረሚያ ቤቱን ስም አጥፍተሻል ነው ያሉት። በደብዳቤ ይቅርታ ካልጠየቅሽ እህትሽን መቼ ማትያትም የሚል ምላሽ ነው ያገኘሁት። እኔም ይቅርታውን መጠየቅ አልፈለኩኝም። ይቅርታ በጠየቅሽ ሰዓት መግባት ትችያለሽ ነው የእነሱ መልስም። ማንም ጎብኚ እናንተ ይቅርታ ከጠየቅሽ አንቺ ይቅርታ ተጠየቅሽ ጎብኚዎችንም እንፈቅዳለን ያሉት። እኛ ደግሞ ይቅርታውን እንደማንጠይቅ ገልጸንላቸዋል። በዚህ ሁኔታ ላይ ነው ያለ ነው።
የጤናዋ ሁኔታ ምንድን ነው? በወቅቱ ያው ብዙ ችግር እንዳለ እናውቃለን። የህመማ ሁኔታ አንድ ወቅት በጣምም ጸንቶ ነበረ እና ከህመማስ ጉዳይ ህክምና የማግኘቷ ጉዳይ ደህና ነው አሁን?
የህመማ ያው አልፎ አልፎ ህመም አለ። ባለፈው እንደሄደች ነው። አሁን በቅርብ ጊዜ እንኳን ህክምና ሌሎችም ህመሙ የጡት ህመም አልፎ አልፎ አለ። እንደ በፊቱ ብዙም ባትታመምም ግን አልፎ አልፎ ህመሙ አለ። አሁን
አሁን ቃሊቲ ነው ያለችው?
አዎ ቃሊቲ ናት።
ይሁን እስቲ ሌላ መረጃ ሰምተን ነበር። ደቦ ወላጅ አባታቸው አቶ አለሙ ታመዋል የሚባል ነገር አለና እሳቸውስ እንዴት ናቸው? ደህና ናቸው?
አዎ ደህና ነው። ያ
ታለው መስመራችን ተቋርጦ ነበር። ሃሎ አለሽ? እስከ ዳር ሃሎ
ከላ
መስመሩ ተቋርጦ ነው። እንግዲህ ቅርታ፣ እስቲ ስለ አባትሽ ሁኔታ እያወራን ነበርና እስቲ ስለሱ ንገሪ።
ያው አልጋ ለያዘም ህመሞች አሉበት እና ሐኪም ሰርጀሪ እንደሚያስፈልገው ነግሮት ነበር። ሆኖም ግን የደም ግፊት አለበት እና ደግሞ አልሰር ጨጓሮ አልሰር ተብሏል። እሱ ያለ ደግሞ ፈገግ ማድረግ አልቻሉም ሐኪሞቹ እና አሁን ለደም ግፊቱ የሚሆን መድኃኒቶችን እየተሰጠው ነው። ሰርጀሪው ግዴታ መደረግ ነበረበት። በደም ግፊቱ የተነሳ ግን ሰርጀሪ ሊደረግ አልቻለም። ስለዚህ አሁን የደም ግፊት መድኃኒቶችን እና ለጨጓራው መድኃኒቶች እየተሰጡት ለሰርጀሪ እያዘጋጁት ያለው
እሱ ሲሻላቸው ያው ቀዶ ጥገናው የማይቀር ነው ማለት ነው።
ቀዶ ጥገናው የማይቀር ነው። ሐኪም ለሮብ ቀጥሮታል። ደም ግፊቱ ዝቅ ካለ ይደረጋል፣ ካልሆነም ያው የሌላ ደግሞ መድኃኒት ይሞከራል ብለውናል።
አባትሽ እንደምናውቀው ያው ጥብቅናውንም የሚሰሩ ለሪዮትም ሁሉንም ነገር የሚከታተሉ ነበሩና እንደው ምን አይነት ስሜት አላቸው አሁን ካለ ሁኔታ አንጻር?
ሶስት አሁንም ጠንካራ ነው። እንዲህ ያመመው ራሱ ስራዎቹን አልተወም። እየታመመም እየሄደ ነው፣ ጉዳዮቹን እየፈጸመ የሚመጣው ስራዎቹንም እያመመው ነው። ቃሊቲ ድረስ እየተመላለሰ ነው። አሁንም አሞት ራሱ አልቀረም። ትናንትና ራሱ ሐኪም አትንቀሳቀስ ብሎታል፣ ረስት አድርግ ብሎታል፣ ደም ግፊቱን ዝቅ እንዲል። እሱ ግን አሁንም ሬስ ጋር እየሄደ ነው። ጥንካሬው እስካሁን እንዳለ ነው ያለው።
ይሰማሻል የኔ ድምፅም? አሎ
ታሰማኛለሁ።
ቅድም ስትናገሪ እንዳትጠይቂ እህትሽን የተከለከልሽበት አንዱ ምክንያት ይቅርታ ጠይቂ፣ በደምብ ደብዳቤ ስም ያጠፋሽውን ይቅርታ ጠይቂ፣ ይህን ካደረግሽ ሁሉ ነገር ይፈቀድልሻል ነው ያሉኝ ነው ያልሽ? እንዴ እኛ በተለያየ መንገድ ስም የስልጣን ላይ ያለውን ያህል ተወካዮች ስንጠይቅ ኢትዮጵያ ውስጥ ዴሞክራሲ የሰፈነበት የሰዎች መብት የሚከበርበት ህጋዊ አሰራር ያለበት ሀገር ነው እያሉ ነው የሚገኙት። ህግ ባለበት ሀገር አንድ የእስር ቤት ባለስልጣን እንዲህ ካላደረግሽ እንዲህ አላደረግሽም ማለት ይችላል? እንዴት ሊሆን ቻለ?
ያው ህጉ እኮ ወረቀት ላይ ብቻ ነው ያለው። ህጉ በህጉ መሰረትም ማግኘት ብንሄድ ኖሮ ህገ መንግስቱ ቢከበር ኖሮ ሬዎች መገኛ ቃሊቲ ባልነበረ። ያም ሆኖ ግን የሚገርመው የማረሚያ ቤቶች አዋጅ ላይ የሚለው አንድ ታራሚ ዲስፕሊን ቅጣት እንኳን ቢቀጣ ማክሲመም 4 ወር ነው ቤተሰቦቹ እንዳያዩት የሚከለከለው፣ ያውም ታራሚው ከተቀጣ ነው። አሁን ግን የተገላቢጦሽ ሆኖ ማረሚያ ቤቱ እኔን ነው የእንትን እያለ ያለው፣ እሷ ነች አጠፋች እያለ ያለው። እህትሽን በምትጎበኝ ሰዓት፣ እህትሽ አንቺን አግኝታ በምትሄድ ሰዓት በጣም እንትን ትሆናለች፣ ሞቲቬት ትሆናለች። የምታወሩት የቤተሰብ ወሬ አይደለም፣ ፖለቲካ ነው የምታወሩት። እንደ እህትነትሽ መጥተሽ ምትስን ታቀበለሽ ብቻ መሄድ ነው እንጂ እሷ ማበረታታት አይጠበቅብሽም ነው። አፍ አውጥታ ነው የማረሚያ ቤቷ ዞን ኃላፊ ይሄንን ያለችኝ። እንዳልከው ያው ዲሞክራሲ ነው ይባላል። እነሱም ተዋግተውለት የመጡት ፍትህ ልናሰፍን ነው ብለዋል። ግን አንድ ቤተሰብ እንኳን እንዳይተያይ እየከለከሉ ነው ያሉት እና ጭራሽ ህጉ የሚለውና እነሱ እያደረጉ ያሉት ምንም ጭራሽ የሚቃረን ነገር ነው። አንድ ግለሰብ ነው እንግዲህ ሰውን እየከለከለ ያለው ናጭራሽ የሚጣረስ ነገር ነው ከጉም ሆነ ከመንግስቱ ማንጻር
በጣም በጣም ግራ የሚያጋባ ነው ግራ የሚያጋባ ሳይሆን በጣም የሚያሳዝን ከልብ የሚያሳዝን ህዝብ ነጻናውጣለን ከችግር እናድናለን ስልቱን ቀባጥረው መጥተው አሁን ያንን እንዋጋለተልን ያሉትን በጥፍ ድርብ የሚሰሩ ኃይሎች ናቸው ማለት ነው አንቺ እንደምትይው ከሆነ
ነው
እህቱን መጠየቅ ካልቻለ በታሰረበት ቦታ ምንድን አሁን ውይይት ስናደርግ ከተመስገንናት ጋራ ያሳዘነን ጫረሻል እና ይሰሩ አይደለም ግን በቅርብ ይሰሩት ሄጀ ለመጠየቅ እንግችል አድርገው ይሰሩ የሚያሳዝን ነው
አዎ
እንደዚህ ደርሶበት በቃ ግደለም ይሰሩ ግን ሄጀ ያሰሩበት ቦታ ለጠይቅ እንግችል ያድርጉልኝ ብለው የሚጠይቁ ከሆነ ምን ከሆነ የሰው ልጅ ምን አይነት ፍጡር አስተሳሰብ ያለው መንግስት ነው ሀገራችን ላይ ያለው ምን አይነት መንግስት ነው ያለው ከሰው ልጅ ከሰው ማህፀን የወጡ ሰዎች ናቸው እናት የሰባ ዓመት አሮጊት የሰባ የሰማንያ ዓመት አሮጊት ልጄን እሰሩት ግድ የለም ግን እንድጠይቀው እንድችል እርብ ሰሩልኝ ብሎ የሚለምንበት ሀገር ዴሞክራሲ አለ ሲባል ምንድን ነው የሚሰማችሁ እናንተ?
ያማል ማለት በጣም ህመም አለው ታስረህ ብቻ አይደለም ኢትዮጵያ ውስጥ እየሮጥ ያለው ታስረህ ትከለከላለህ ታስረህ መብት ይነጠቃል አስረው ብቻ አይደለም እነዚህ ሰዎች እየተውን ያሉት አስረው ቤተሰብ እንዳይጎበኝ መደረግ አለ ታስረህ ህክምና መከልከል አለ ይህንን ስታስብ ያማል በጣም ማለት እውነት ይቺ ሀገር የማናት ትላለህ ሀገር ያንተን እንዳትሆን ነው ማለት እንዲሰማህ ሀገራዊ ስሜት እንዲሰማህ እንዳትሰማህ ነው የሚያደርጉ እነዚህ ሰዎች እና እንዳልከው ነው የተመስገንናት እንደዛ የሰባ ዓመት አዛውንት ናቸው አሁን ትናንትና ዘዋይ ሄዷል በጣም የሚያሳዝን ነገር ነው ያለው ሁሉም ቤተሰብ ጋር ስትሄድ የእኛ ቤተሰብ ብቻ አይደለም የእነ ዘሪውን ገብረ እግዚአብሔር ቤተሰቦች ዘዋይ ድረስ እየተመላለሱ ነው የሚጠይቁት ይህንን ስታይ በሀገር ላይ ተስፋ እንድትቆርጥ ነው እየተደረገን ያለ ነው ግን ያም ሆነ ግን ተስፋ መቁረጥ ደግሞ ለእነሱም ማበረታታት ነው እና ተስፋ መቁረጡን በበኩሌ አላምንበትም አንድ ቀን እግዚአብሔር እነዚህ ምድር ፀሐይን ያወጣል ብዬ አምናለሁ
ስከዳር አለሙ እንግዲህ ስለሰጠሽን አጥር ያለ ማብራሪያ በጣም እናመሰግናለን እንግዲህ በተከታታይ ሳምንቶች ያሉትን ሁኔታዎች እንዘግባለን ለዛሬው ጊዜ ይስጥልን እናመሰግናለን
እግዚአብሔር ያክብርልን
አድማጮች እንግዲህ ዛሬው ፕሮግራም ለተከታተላችሁት መንገድ የተጠናቀቀ ነው። እንግዲህ እስከ ሳምንት መስከረም ሳምንት እንላለን። ከዛ በፊት ስልክ ቁጥር ቀደም ብለን እየተናገርነው ለሳት ቶምቦላ መግዛት ለምትፈልጉ በ073 477 8099 በመደወል ማግኘት እንደምትችሉ ተገልጿል። በድጋሚ ለመናገር 073 477 8099 ነው። እንግዲህ ዛሬ ፕሮግራማችን በዚህ ተጠናቋል። እስከ ሳምንት መልካም ሳምንት።